ጤናስጥልን አድማጮቻችን የጥቅምት 1 2013 የሬዲዮ ፕሮግራማችንን ጀምረናል። ዛሬ ፕሮግራማችን የተለያዩ ወቅታዊ ጉዳዮችን በማንሳት ውይይት እናደርጋለን። እንዲሁም እንግዳ ይኖረናል። አንድ እንግዳ ጋብዘን እሳቸውም የራሳቸው አንድ ፕሮግራም አላቸው ወይም በጋራ የሚያዘጋጁት ፕሮግራም አለ። በዛ ፕሮግራም ዙሪያ እናወያያቸዋለን፣ እንጠይቃቸዋለን። ዋና ጉዳያችን ዛሬ ምናወራበት ወይም ውይይት ምናደርገው እዚህ በስቱዲዮ ውስጥ የመስከረም 30ን ጉዳይ በተመለከተ ይሆናል። ምናልባት በዚህ ላይ እዚሁ ሀገር የሚገኝ አንድ ባለሙያ ምሁር ፕሮፌሰር ግርማን ደውሎ ለማናገር እንሞክራለን። ሁለተኛው የአትሌቶቻችን ውጤት በለንደን በቫሌንሲያ እንዲሁም ትላንትና በሄንግሎ መስለኛል 3 ውጤቶችን ድሎችን አስመዝግበናል። በዛም ዙሪያ ትንሽ ውይይት እናረጋለን። ሌላው ወቅታዊ ጉዳይ አንበጣን የብርሃን በጣን በተመለከተ ኢትዮጵያ ውስጥ በሰሜን ኢትዮጵያ ክፍል በተለይ በወቅቱ በዚህ ሰሞን እያደረሰ ያለውን ጉዳት በተመለከተ እንዲሁም ዲያስፖራው በዚህ ችግር ላይ ምን አይነት መፍትሄ ሊሰጥ ይችላል፣ በምን አይነት መልኩ ሊረዳ ይችላል ብለን ውይይት እናረጋለን። በተለይ በዚህ አካባቢ የሚገኙ ማህበረሰብ የኛ አርማጭ ማለታችን ነው። ሌላው የጥላቻን ንግግር በተመለከተ ብዙ ጊዜ አዋጅ ይወጣል፣ ህጎች ይወጣሉ፣ ነገር ግን ተፈጻሚነታቸው ብዙ አጥጋቢ እንዳልሆነ እና በብዛት ለችግር መንስኤው የውሸት ዜናዎችና የጥላቻ ንግግር ሄት ስፒች እና እንዲሁም ፌስቡክ በተለያየ ሁኔታ በተለይ በማህበራዊ ሁኔታዎች ላይ በአማርኛ ማዳዲስ እንትኖችን አወጥቷል። ፌክ ኒውስ ኮንትሮል እንደዚህ መሳሰሉ ነገሮችን አወጣለሁ። እስኪ በእንደዛ ዙሪያ እናወራለን። ዜናው የተለመደ ዜና ፕሮግራማችን ይኖራል። ጨማሪ ባራክ በረከት የሚልክልን የእሁድ ጨዋታ ወግ ይኖረናል። የዛሬ ፕሮግራማችን ይሄን ይመስላል። አጠቃላይ ያዝናቸው ሳምንቱ እንዴት አለፈ? በሳምንቱ ውስጥ አበይት የምትሉት የተከናወነ ኩነት ኢትዮጵያ ውስጥ ምን ምንድን ነው? እስክንድር ዮናስ
እንግዲህ ያው በሳምንቱ ውስጥ ብዙ ክስተቶች አሉ። የኢትዮጵያ ፖለቲካ በየቀኑ በጣም ብዙ አጓጊ ክስተቶች እየተከሰቱ ይገኛሉ። ከዛ ውስጥም የፌደራል መንግስትና የክልል አንድ ጋር ያለው ህጋዊ ግንኙነት ያለ፣ ሀገራዊ ወደፊት ሁኔታ፣ የፖለቲካውን የማካረር ሁኔታዎች እዚህ ያለ፣ የሰላም ሚኒስተርም በዚህ ዙሪያ ላይ ተናገሩት አለ። አንተም ቀድሜ ያነሳው ደግሞ የኢትዮጵያ ስፖርት እስካሁን ድረስ በከፍተኛ ሁኔታ ላይ አጓጊ ሆኖ የሳምንቱ መነጋገሪያዎች ከሆኑ ውስጥ እንግዲህ እነዚህ ያሉ ሌሎችንም እናነሳለን ማለት።
ዮናስ፣ በአንተ በኩል እዚህ በዚህ ሳምንት ከተከናወኑ ሁነቶች የትኛውን ነው አንተ በኢትዮጵያ ፖለቲካም ማህበራዊ ኢኮኖሚያዊም እንደ ስፖርታዊም ቢሆን የትኛው ጉዳይ ላይ አንተ እንትን ብላል?
እኔ እንግዲህ ካለፉት ሳምንታት ጋር ትኩረት የሚሰጠው ነገር ወይም ደግሞ የታዘብኩት ነገር ከዚህ ከፌደራሉ ምክር ቤት የፌዴሬሽን ምክር ቤት ያወጣው ከትግራይ ክልል ጋር የግንኙነት መቋረጡን የተናገረው ነገር አለ ከህጋውጭ ጋር ከህግ አስፈጻሚና ከህግ ከፌዴሬሽኑ የፌዴራል ተቋማት ከትግራይ ክልል ጋር ምንም አይነት ግንኙነት እንደሌላቸው የመግለጫ ወጥቷል። የትግራይ ክልል መንግስትም ከፌዴራል መንግስት ጋር ምንም አይነት ግንኙነት እንደሌለው የተናገረው ሁኔታ አለ። እንዳላችሁትም ከአትሌቲክ ጋር በተያያዘም አዳዲስ ነገሮች እንዳሉ ለመተዘም ይከራሉ።
አዎ፣ በተጨማሪ ይመስለኛል የበጀትን በተመለከተም እንደው ፌዴሬሽን ምክር ቤት የድጎማ በጀት የሚባለው ነው ሙሉ ለሙሉ በጀትን አይደለም ያቋረጠው። ያው ከፌዴራል መንግስት ለክልሎች የሚመደብላቸዋል። ለክልሎች ራሳቸው ታክስ በገቢ በመሰብሰብ ለበጀት የሚያወሉት አለ። ተጨማሪ ደግሞ ፌዴራል መንግስት ይጨምርላቸዋልና ያንን እንደሚያቋርጥ
በዛላይ በተመለከተ ምን ያህል እንደሆነም ተወስኗል። ራሱ ምን ያህል መንግስት ወደ ክልል የሚልከው ነው የማይሰጠው ምን ያህል ገንዘብ እንደሆነ በጀቱ እንትን ሁሉ ታውቋል። ያው ከራሱም ሶርስ አለው የራሱም ከክልሉ የሚሰበሰው ታክስ አለ ከመንግስትም የሚያገኘው ድጓሜ አለ። ግን ከፍተኛውን የሚይዘው ከፌደራል መንግስቱ የሚያገኙት
ነው። ምናልባት በትግራይ ክልል ይሄ ሁኔታ ለየት ይላል። ምክንያቱም ብዙ የራሳቸው ኢንዱስትሪ ስላላቸው በጣም ብዙ ገበያ መሰብሰብ አቅም አላቸው ከሌሎች ክልል በተለየና እዚህ ላይ መጨመር የምንችለው ምናልባት ወደ ሀገርነት የተሸጋገረች ነው ብላችሁ ታስባላችሁ? ምክንያቱም አሁን ይሄ ሁለቱ የሚሰጣጡት ቃል ለምሳሌ እኔ ፌደራል መንግስቱን አላቀውም ብሏል የትግራይ ክልል መንግስት። የትግራይ ፌደራል መንግስት ደግሞ እኔ ማቆቀ ቀበሌዎቹንና ያንን መዋቅር ነው የሚል መልስ ነው የሰጠው። ምን ማለት ነው? እስቲ በገባህ መልኩ ወይም በገባችሁ መልኩ ይሄንን ነገር ብታስረዱኝ ለአድማጮቻችንም። አዎ፣
ጥልቅ የሆነ ያው ህግና እንትኑ ባይኖርም እንደዚህው ራሱ የሁለቱ አካሄድ ነው ስታየው ያ ህግ ከተጣሰ ያው ማዕከላዊ መንግስት ዋናው ስራው ህግን ማስጠበቅ ነው። አዎ፣ ወይም ደግሞ ህገ መንግስቱን የማስጠበቅ ነው። በህገ መንግስቱ አካሄድ መሰረት ገና ከመጀመሪያ ምርጫ ሲያካሄድ ህገ መንግስቱ ተጥሷል። ምርጫ በማካሄዱ ማለት ነው። የዛን ጊዜ ቀድሞ እርምጃን ባለመወሰዱ አሁን ከሁለት ትግራይ ክልል የሚለው ከ2.7 ሚሊዮን ህዝብ በላይ ምርጫ አድርጓልና መርጦኛል እና እንደውም ህግ የጣሰው ማዕከላዊ መንግስት ነው ይላል። ማዕከላዊ መንግስት ደግሞ ያ ምርጫ የጨረቃ ምርጫ ነው ተቀባይነት የለውም ምናምን የሚል እንትን ብሏል። ምክንያቱም እርምጃ ከመጀመር ህገ መንግስቱን አስከብራለሁ የሚል ህገ መንግስት ሲጣስ እርምጃ መውሰድ ሲኖርበት እየተካረሩ የሚሄዱበት ቃላት ልውውጦች አሉ። ከዛም ባለፈ በአስታራቂ ኮሚቴ ሄደው ነበር
ሽማግሌዎች።
አዎ፣ ሽማግሌዎች ተልከው ነበር። ያንን ትግራይ ክልል አልተቀበለው። ያው እንዴት እና ኃይለ ገብረስላሴ
አለመቀበል ሳይሆን በወቅቱ ትግራይ ክልል ያለው ከኛ ጋር አይደለም ችግሩ፣ አጠቃላይ ከፌደራሊስት ኃይሎች ጋር አጠቃላይ ቅሬታ ካለባቸው ጋር ነው መወያየትም ፈልገው ነው። ምክንያቱም ይመስለኛል ሁለት ካምፕ ነው ያለው አሁን፣ የፌደራሊስት እና አህዳዊ የሚባለው አለ።
ፌደራሊስት
የሚሉ አሉ። እንግዲህ አሁን ዞሮ ዞሮ በእነሱ የስልጣንና የህገ ክርክር የህገ መንግስት ክርክር መሀል ቤት የሚጎዳው ህዝቡ ነው። ዞሮ ዞሮ
እሱ ላይ እመጣልህ ነበር አሁን። ምክንያቱም ለምሳሌ ለማንሳት ባልደራስ የተቋቋመ ጊዜ ጠቅላይ ሚኒስትሩ በከፍተኛ እንዴት ምን የሚል እንትን ነው ጦርነት እንከፍታለን ጦርነት። ግን ይሄኛው ግን አሁን እንደውም እርምጃው ቀድሞ ቢወሰድ ኖሮ አሁን ህዝብ የመረጠው መንግስት ነው ብለህ እንደዚህ
ህዝብ የመረጠው ማለት አይቻልም። ምክንያቱም ያው በሀገሪቱ ህግ መሰረት ምርጫን ማከናወንና ምርጫን ማካሄድ የሚችለው አንድ ተቋም ነው፣ ያም ብሔራዊ ምርጫ ቦርድ ነው። ስለዚህ ያንን ሳያሟላ አንድ ምርጫ መሆን አይችልም።
ስለዚህ የማይችል ከሆነ የዛን ጊዜ ህገ መንግስቱ ምግም ተጽፎ የዛን ጊዜ እርምጃ ማዕከላዊ መንግስት በመደራደርም እንደ ማዕከላዊ መንግስትን ህገ መንግስት እንደማስጠበቅም እርምጃ መውሰድ ያለበት ያን ጊዜ ነው። አሁን ግን ህዝብ የመረጠው ነው። ህግ ተጥቶም ህዝብ ጋር አሁን የሚካሄደው 10-20 ህገ ወጥ የሆኑ ወይም ደግሞ የማፊያ ቡድኖችን ቀድሞ ቢያዝ አሁን ከህዝብ ጋር ነው ጦርነቱ የሚመስለኝ። ምክንያቱም
ምርጫ ስለ
7 ሚሊዮን ህዝብ
አይ ምርጫ ከምንለው እንደዚህ ጨዋታ እግር ኳስ ጨዋታ ላይ የዋንጫ ጨዋታዎች አሉ፣ የደረጃ ጨዋታዎች አሉ፣ የወዳጅነት ጨዋታ አለ። እንደ የወዳጅነት ጨዋታ ብንለው ይሻላል። ምክንያቱም ዳኛ በሌለበት የምትጫወተውን ጨዋታ ብትሸነፍም ያን ውጤቱን ሊመዘግም ይችል ተቋም በሌለበት ስለዛ ማውራት ከባድ ነው። ዞሮ ዞሮ በደንብ ይህንን ሐሳብ አንስተን እንወያያለን። አድማጮቻችን የመግቢያ ሙዚቃ አንጋብዛችሁና ወደ ዋናዎቹ ፕሮግራሞቻችን እንመለሳለን። መልካም ቆይታ ከኛ ከሬዲዮ።
They need to be needed. Ah, get a shake out, get on your track. Fell in the quad, fell in the quad, shake it. Ah, in the quad, fell in the quad, shake it. Ah, can she go? Ah, in the quad, fell in the quad, shaker. So fumero asha kebali ayen si damo dersen damo te kuzen kazam partilai adun te shakren samin senota bayer te kuzen kasmarane adur kan mam shachi kebizin wa kasab wadabachi bakay bakir gemar kakuzachi
ሙዚቃ ግብዣችን ተመልሰናል። ቀጥታ ወደ ዛሬው የውይይት አጀንዳችን የሚሆነው መስከረም 30 በኋላ ጥቅምት አንድ ነው። ዛሬ ጥቅምት አንድ ነው እንግዲህ እስቲ መስከረም 30 አንስተን ወይም መስከረም 25ን ከዛ መጀመር እንችላለን። ያው 25ም 35ም ስለተባለ በአጠቃላይ የተፈጽ ይሆነ ያለው ይሆናል የተባለው መስከረም 30 እንደዚህ በጉጉት እንዲጠብቅ ያደረገው ምንድነው ዮናስ?
ኦኬ በጣም አመሰግናለሁ ቢኒያም ቅድም እንደመግቢያ ያነሳው ነገር አለ እንግዲህ ከመስከረም 25 በኋላ የትግራይ ክልል የህወሓት የመንግስት ስነቅብሉነት ነው የመንግስትነትን ስልጣን ያበቃል ብሎ በሰፊው ሲነገር የሰማነው ነገር አለ። መስከረም 30 ደግሞ ምናልባት ከዚህ ከፖለቲካ አመራሮች ጋር ከጆዋር ጋር ከልደታው አያሌው ጋር አዲስ የነበረው መንግስት ያበቃለታል ሲሉ በተደጋጋሚ በሚዲያዎች ምን ሰማው ነገር አለ። በደም ትኩረት ሊሰጥ የቻለው ነገር ከምርጫ ጋር በተያዘ የህገ መንግስቱ የፌደራሉ መንግስት ህገ መንግስቱን የግትርጓሜ በመስጠት በዚህ በኮሮና ምክንያት ምርጫን ማራዘሙ ነው። ከዚህ ጋር በተያዘም ህወሓት ኮሮና ተከላካይ ምርጫን አካሄዳል ነው ብሎ ምርጫን በክልሉ ምርጫ አድርጎ አሁንም የጊዜውን አራዝሙ ክልሉን እየመራ ይገኛል። ከዚህ ፌደራሉ መንግስትና የትግራይ ክልል እንግዲህ በዚህ ከህገ መንግስት ርጓሚ ጋር በተያዘ ከምርጫ ጋር በተያዘ በተደጋጋሚ ሰጣገባው ሲገቡ ተሰምተናል። ጠቅላይ ሚኒስትሩ ባንድ ወቅት ምርጫ መታደርጉ ከሆነ ወደ ጦርነት እንገባለን እናቶች እንዳታልክሱ ሲሉ የተናገሩበት ነገር አለ። ከዛም በሌላ ጊዜም ደግሞ ህዋት የሚያሽንፍ ከሆነ አብረን መቀጠል እንችላለን ነገር ግን ከህዋቶች የሚያሽንፉ ፓርቲዎች ካልሆነ ችግር የሚፈጠረው ብሎ በድጋሚ ሲናገሩ ሰማንበት ሁኔታ አለ። ከዛ ጋር በተያያዘም ደግሞ ምርጫው ከተገየደ በኋላ ምርጫው ተቀባይነት የለውም በማለት የተናገሩበት ሁኔታም ለመልከት ይችላል። እንግዲህ ከህዋት ጋር በተያያዘም ያሁን ያለው የፌደራሉ መንግስት ተቀባይነት የለውም ቅቡነት የለውም ከፌደራሉ መንግስቱ ጋር ያለው ግንኙነት ተቋርጧል ብሎ በተለያዩ በራሳቸው ሚዲያዎች ላይ ሲናገሩበት የሰማነው ሁኔታ አለና እንደኔ እንግዲህ ከዚህ ከሁለት ህዋትን በመለከት ላለፉት 27 አመታት ሀገሪቷን መርቷል። አሁን ያለው ብልጽግና ሀገሪቷን የፌደራሉ መንግስት እየመራ ይገኛል። በሁለቱ እንግዲህ ጸብ ምክንያት በሁለቱ የቃላት ጦርነት መከረር ምክንያት የሚጎዳው ህዝቡ ነው የሚል ነገር አለኝ። ምክንያቱም ያው በሁለት የሚባል ነገር አላን በሁለት ዞኖች ጸብ ምክንያት የሚጎዳው ሳሩ ነው የሚባል ነገር አለና ነገር ግን ከመስከረም 30 መንግስትነት ቅቡልነትን ያጣል ብሎ በስፋት ሲነገር እንዳልኩት ይስማል። ግን ከመስከረም 30 በፊትስ መንግስት አለ ወይ? መንግስት አለ ብለን እናገርበት እንችላቸው ግራውንዶች አሉ ብዬ እኔ በግሌ አላምንም። የውስጥ መፈናቀሎችን መመልከት ይችላል ኢትዮጵያ በአለፉት ጊዜያት ላይ የጌዲዮ መፈናቀል በሶማሊና የኦሮሞን የድንበር ጸብ ምክንያት የተፈናቀሉ ዜጎችን በመመልከት ከአለም ቀዳሚ ከሆኑ ሀገራት ተርታ ነበርሽ። በውስጥ መፈናቀል የአደባባይ ፍርዶችን አይተናል። በተለያዩ ከተሞች ላይ በተለያዩ ክልሎች ላይ ሰዎች በማንነታቸው የማንነት ስንል ብሔርና እምነትን ነው በማንነታቸው ሲገደሉ አላግባብ ፍርድ ሲፈርድ ተመልክተናል። የተለያዩ ቤተክርስቲያኖች ሲቃጠሉ ተመልክተናል። ሴቶች ታፍነው ሲወሰዱ አይተናል። ሌላ ማንኛውም ግለሰብ በተለይ በአሁን ሰዓት ከቅርብ ጊዜ ጀምሮ ከአዲስ አበባ ወጥቶ ወደ ዱከምም ሆነ ወደ ተለያየ ቦታ መሄድ ፍራቻ የፈጠረበት ኢንሴኪት ህብረተሰብ ባለበት ሁኔታ ላይ መንግስት አለ ብሎ በድፍረት መናገር ላይቻል ይችላልና አሁንም ባለው ሁኔታ ደግሞ ሌላም ከዚህ ከህገ መንግስት ከፍርድ ቤት ጋር በተያያዘም ፍርድ ቤት የዋስትና መብት ተፈቅዶላቸው ያሉ ግለሰቦችን መንግስት ያሰረበትና ለቅም ያለበት ባድራ መልክ ያስቀምጥበት ሁኔታ ያለ ሆኖ ከመስከረም 30 በፊት መንግስት አለ ከመስከረም 30 በፊት ደግሞ መንግስት የለም ብሎ መናገሩ ለኔ ብዙም ትርጉም የለውም። በእንደኔ አተያይ ከመስከረም 30 በፊት መንግስት የሌለባቸው የለም ብለን እናገርባቸው ብዙ ማሳያዎች አሉ። የመደራጀት መነጻነትን የመጻፍ ወይም ደግሞ ፕሬስ ኮንፈረንስ የማድረግ መብትን በነመለከት ከባልደረስ ጋር በተያዘ ማንሳት ይቻላል። ስለዚህ ለኔ የተለየ ቀኑ ነው እንጂ የተለየ ተግባርም በመንግስትም አለ ብዬ አላስብም።
እሺ በጣም እናመሰግናለን ዮናስ። ተመሳሳይ ነገር ነው ማለት ተመሳሳይ እስክንድር በዚህ ላይ ምን ተጨምር የምትችለው ሐሳብ ይኖራል ብዬ አስባለሁ። ዮናስ ያነሳው መንግስት ነበር ወይ ያው ተመረጠ አልተመረጠ ምርጫው ትክክል ነው ምርጫው ትክክል አይደለም የሚለው እንዳለ ሆኖ ደካማም ቢሆን የተወሰነ መንግስት እኔ በእኔ እምነት መንግስት አለ ብዬ አምናለሁ። የመንግስት ደካማነት በጣም አለ። ያው መንግስቴ ለምን ብሎ በድፍረት መናገርም ተገቢ ተገቢ ሊሆን ይችላል። ደካማ ነው የሚለው ግን ሞር ራሽናል ሊሆን እየደከመም ደግሞ በጣም እየመጣ ነውና ይሄን ድካሙን በህግ ሊያሻሽለው አሁን ያው ምናልባት ኮሮና ባይኖር የኢትዮጵያ ፖለቲካ ዛሬ ላይ ምን ይሆናል? እሱ ገና በጭንቅላታችን ምን ስለው ስለው ኢማጂኔሽን ነው የሚሆነው። ግን በጣም ደካማ መንግስት ነው ያለው ከ30 በፊትም አሁንም የበለጠ እየደከመ የመጣ መንግስት ነው። ያንን መንግስት ድካሙን ለእንትን ለማድረግ ህዝብን ሰልፍ ያስወጣል። መስከረም 30 እስክንድር ታነሳዋል ይመስለኛል የእንጦጦንም በጽዳት ዘመቻ በተለያዩ ክፍለ ከተሞች ላይ የተደረገ ድጋፍ እና ደካማ መሆኑን ነው የሚያሳዩን። ደግፉኝ የሚለውና በህግ ብቻ ሳይሆን በህዝብ ድጋፍም እቺን ጊዜ ለማለፍ የፈለገ መንግስት ነው ያለውና እስቲ መስከረም 30
እዚህ ላይ አብዛኛውን ዮኒ በደንብ ገልጾታል አንተም ጠቃቅሰዋል። ነገር ግን የመንግስት ዋናው መሰረታዊ ስራዎች ምንድናቸው? ከምንም በላይ ዜጎች በነጻነት የመንቀሳቀስ ወጥቶ መግባት የመስራት ሁሉም ዜጎች ወደ ከአዲስ አበባ ወደ ምስራቅ ምዕራብ ሰሜን ደቡብ የመንቀሳቀስ መብት እነዚህ መሰረታዊ መንግስት ሊያስከብርለት የሚችል ዜጎች መብት አልተከበሩም። እነዛ መንግስት ማለት አንደኛ እነዚህ ሲከበሩ ነው። ሁለተኛ ካለፈው ከ27 አመቱ የባሰ እልቂት ግጭቶችና እርስ በርስ እንትኖች ተፈጥሯል። ብዙ ጊዜ ያው ማሳበቢያ ኦነግ ሸኔ ወይም ህወሓት ይባላል። ግን ይሄ ምንንም ነገር አንደኛ የቀድሞ ስርዓት ላይ ስልጣኑን በመልቀቅ ስጋት ያላቸውንም ሌሎችንም እንደ ተሐድሶ አይነት ትምህርት ሰጥቶ እዚህ ህዝብን በስጋት ውስጥ የመከበብ ስሜት አዲስ አበባ ነው። በተለያዩ ቦታ ላይ ያው በቅርብ ጊዜ ነው ማንሳቱ መደጋገም ይሆናል እንጂ ሻሸመኔ ላይ፣ አጋርፋ ላይ፣ ቤንሻንጉል ላይ፣ ሱማሌ ላይ ይሄ ሁሉ አንዱ እንደማሳያ ነው። መሰረታዊ ነገር መንግስት አለ ለማለት እነዚህ ነገሮች ሲከበሩ ግን የተሰሩ ያሉ ነገሮች መልካም ነገሮች ግን እንዳሉ አንዘነጋውም አሉ። ግን ከነዛም በላይ ግን መሰረታዊ ነገሮች እነዚህ እንትስላላሉ እንደዛ ባብይ ነው ግን
ኦኬ መልካም አለም የለም በሚለው አሁን አሉ። ያው ደካማ መንግስት ነው። ቀኑን ግን እንዴት እንዳሳለፉት በተለይ ትላንትና በተለያዩ ክፍለ ከተሞች ላይ ጽዳት ዘመቻ አቢ መስሊድ አቢ ይምራ
ሰልፎች በተለያየ
ከተማ እና አንዳንድ ከኢትዮጵያ ጋር የማገናኘት ግለሰቦችን ወይም ፓርቲን ከኢትዮጵያ ጋር የማገናኘት ማለት ይሄ ከዚህ በፊትም የነበረ ማስፈራሪያ ነው። እኛ ከሌለን ኢትዮጵያ እንደዚህ ትሆናለች ወይም እኔ ከሌለው የኔ ሐሳብ ከሌለ እና አሁንም እንደዛ አይነት ነገሮች እየታዩ ነውና 30 እንስት ያሳል ምናልባት
30 ምክንያቱም ከፍተኛ በፍራት ድባብ ውስጥ የኢትዮጵያ ህዝብ እንዲሆን 30 በሚል አሁን ቤኒያ ዮናስም ቤኒያ እንደጠቀሰ እንደዛ ፈጥሯል። ግን እዚህ ላይ ማንተ አሁን ፋና ላይ ጠቅላይ ሚኒስትሩ ኢንተርቪው ተደርገው ነበር። በዛ ላይ ይሉ የነበረው ብዙ ህዝብ ድጋፍ እንዳላቸው ነው። አሁን ከህዋት ጋር ፉክክርም ላይ ናቸው። ህዋት እኛ ተሻለ ሰርተናል አሁን እልቂት ነው ያለውና እኛ እንደዚህ ነን እንደውም ህገ መንግስቱ ተከትለ ይሄድን ነው ህገ መንግስቱ የጣሰው ፌደራል መንግስት ነው ያለ ያለ ጠቅላይ ሚኒስትሩ በተናገሩት ላይ ደግሞ ለምሳሌ ድጋፍ አለኝ ብለው ይገምታሉ ወይ ብለው የተጠየቀው ላይ አለኝ አሉ። ለምሳሌ 5 ሚሊዮን ችግኝ ለመትከል አስበን ከዛ በላይ ተክለናል ብለው ግን ይሄ የድጋፍ ማሳያ ነው
የፖለቲካ ድጋፍ አይደለም
ይሄ ድጋፍም ያሳያ ይችላል። ምክንያቱም
ምናልባት ኦኬ
ኢትዮጵያዊ አብዛኛው ለምሳሌ ኢዜማ ባልዳራስም የሃይማኖት እንትኖች ይሄንን ብልጽግና ላይደግፉ ይችላሉ። በመሰረታዊ
ፖለቲካዊ ድጋፍ ያልኩ ለዛ ነው። ሐሳቡን የሚደግፍ ሰው የፓርቲውን አቋም የሚደግፍ ነው ደጋፊ የሚባለው በእኔ የሚያ
አሁን ለዛ ነጥብ ላይ አሁን ለምሳሌ ችግኝ እኔ ባባይ ላይ ላዋጣ ይችላልው ችግኝ ተከላ ላይ ልሳተፍ ይችላል ያን አረኩ ማለት ግን ጠቅላይ ሚኒስትሩ እንዳሉት ብልጽግና እንደገፍኩ ማለት አይደለም። ምክንያቱም ይህ ቋሚ ሀገር የልማት ስራ ነው። ብዙዎቹ የተሳተፉት አሁን በፌስቡክ ላይ ራሱ የጠቅላይ ሚኒስትሩን ፒክቸር አርገው የነበሩትን እንደ ራንደም ሊጥናት እንኳን ቢካሄድ ምን ያህል እንደወረደ ያሳያል። ምክንያቱም ያለው አዲስ አበባ ላይ ያለው የዘረኝነት የተረኝነት ሁኔታ ምክንያቱም ባለፈውም ወረራ ነበረ የኮንዶሚኒየምና የከተማ ቦታ ወረራ ነበረ አሁንም በዛው ስራ ቀጥሏል። ያ ነገር ራሱ አንድ ማሳያ ነው። ህዝብ አሁን ልክ እንደ 97ቱ አሁን ሁለት የታሰሩ ግለሰቦች አሉ። ለምሳሌ የባልደራስ አለ ቢታሰርም ሐሳቡ ህዝብ ውስጥ ነው። የጆሃር አለ ቢታሰርም ሐሳቡን የሚያስፈጽም አለ። አሁን በእነዚህ ሁለቱ ላይ ስታይ አሁን የጆሃርን በግልጽ ለመነጋገር የተረኝነት ነገር የኦሮሚያ ምክትል ፕሬዝዳንት ሽመልስ አብዲሳ ያስፈጸሙ የእሱ ተታሰረኛ ሐሳቡ አልተሰረ እየተፈጸመ ነው። ከክልል ይውጣ እንደውም ወገዳ የገዳ ስርዓት አባት ነው። ገዳ ማለት ማቃፊ ነው። ግን ከክልል ውጡ የተባለ እየተገደሉ ያሉት በዛ ነው። ክልሎች ክልል የበለጠ ማለት ይህ ሐሳብ የማን ነው? የጽንፈኞች ሐሳብ ነው ይሏል። አሁን እንደገና ደግሞ የአንድነቱ ሐሳብ ደግሞ አሁን ምርጫ ታሪክ ሊሰራ ይችላል። አሁን ነው እስክንድር ሰር ቤት ሆኖ ምርጫ ቢካሄድ የሱን ትሊያሸንፍ ይችላል። ሐሳቡ ገብቷል ለህዝብ እና እሳቸውም እንዳሰቡት የ97ን ታሪክ የ97 ላይ የነበረውን ታሪክ ሊደግም ይችላል።
አዎ
ገባህ? ይሄን ለማለት
ብቻ ልክ ነው። እና በዚህ ልክ
ማመን አትችልም። ደግፎኛል ይሄን እንደዚህ ነው ብለህ መናገር በዛም ደግሞ መመዘኛ ሊሆን አይችልም። በሰለጠኑት ሀገር ውስጥ ራንደም ላይ የተለያዩ ኢንተርቪውዎች የተለያየ ጥናት ተደርጎ የተለያየ ፓርቲዎች ምን ያህል ድጋፍ እንዳላቸው ነጻ ሆኑ ግለሰቦች ጥናታዊ እንትን ያቀርባሉ በነጻ ሚዲያ ላይ። ኢትዮጵያ ውስጥ ይሄ ስለማይካሄድ የራስን ሁሉም የስልጣን ሽሚያ ስለሆነ እኔ ድጋፍ አለኝ እኔ ድጋፍ አለኝ ትላለህ እንጂ በጥናት የተመሰረተ አይደለም። ለልብህ
መልካም። በጣም አመሰግናለሁ እስክንድር። ምናልባት እዚህ ጋር ቀደም ስታነሳ ህገ መንግስት እንዲተረጎም በብዙ የህግ ባለሙያዎች እንዲተረጎም ተደርጎ ነው አሁን ለአንድ አመት ስልጣን የተሰጠው ለሁሉም ክልል ላሉት ያው የብልጽግና ፓርቲዎችም በላቸው ህዋትም ወይም ሌሎችም የሰሜን የማን የአማራ ብልጽግና የምናም የሚባሉት ማለት ነውና በእውነት ኢትዮጵያ ውስጥ የህግ ትርጉም ወይም ያው ሁሉ የህግ ባለሙያ ተሰብስቦ የህግ ትርጉም ህገ መንግስቱ ላይ መስጠት ከቻለ በጣም ብዙ ሊተረጎሙ የሚችሉ ወይም ደግሞ ሊሻሻሉ የሚገባቸው ለኢትዮጵያ ችግር መንስኤ የሆኑ ህጎች ላይ እነዛ ባለሙያ ተሰብስቦ መምከር ሲኖርባቸው የመንግስትን ስልጣን በአንድ አመት ለማራዘም ያው ሁሉ ፕሮፖጋንዳ ተሰርቷል። እና አሁን ይሄ የአምባገነንነት ወደ አምባገነናዊ ምክንያቱም የሌሎች አፍሪካ ሀገሮች ስልጣናቸው ለማራዘም ህገ መንግስቱን በየጊዜው ነው የሚቀያይሩት እና ይሄንን ክፍተት በመስጠት የሚሻሻሉ ስልጣኖች ለመንግስት ጥቅም ለመንግስት የሚሻሻሉ ህጎች ለመንግስት ስልጣን ጥቅም እንዲውሉ እየተደረገ እንደሆነ ነው በኔ በልኩል መልከተው። ሌላው ደግሞ እዚህ ላይ መንግስት በጀቱን የሚይዘው እሱ ነው፣ መዋቅሩን የሚይዘው እሱ ነው፣ ሁሉም ሪሶርስ እሱ ጋር ነው ያለው። አንዳንዴ ድጋፍ ምን ያደርግለታል ብዬ አስባለሁ። ድጋፍ እኮ ስትወዳደር ማለት በየ15 ቀኑ ህዝቡን እያወጣ ምታስደግፈው ህዝቡን ላይክ በጽናት ስም ይሄ በተወሰነ መልኩ የሶሻሊዝም ይሄ በቃ የህዝብ በቃ ለእንትን በተለይ ደግሞ ለሚዲያ ፍጆታ ለገጽታ ግንባታ ገና ስልጣን በያዙ ያው የሚከተሉት ጠቅላይ ሚኒስትሩን እንደ ሮል ሞዴል አድርገው ነው የሚከተሉት በሁሉም ነገራቸው በብዛት ከተመለከትካቸው። እና እያንዳንዱ በተቻለው መጠን ካባ መሸላለም ፎቶ መነሳት እሱ እንደ ኮንት ዳቦ ለህዝብ መስጠት ኦኬ ክፋት ላይ ኖረው ይችላል፣ ግን ፕራዮሪቲ የሚሰጣቸው ብዙ ችግሮች አሉ፣ ጉዳዮች አሉ ኢትዮጵያ ውስጥና ከመስከረም 30 በኋላ አንድ አመትን ቢቀጥል መንግስት እስካሁን በመጣበት ሂደት እንዳልከው ብዙ መፈናቀሎች ብዙ ኢፍታዊ የሆኑ ማህበረሰብ ይሄ ሶሻል ኢንጀስቲስ በተለይ በትንሽ በሆነው ነገር እንግዲህ በሁለት አመት ውስጥ በአንድ ከተማ ላይ ባለ ምናምን ሺህ ኮንዶሚኒየም መገመት ይችላል ሰው በትንሽ ትገምቷለህ በትላልቅ ሪሶርስ አይደለም። እና አሁን እየተደረጉ ያሉ ሶሻል ኢንጀስቲስን ስታይ ህግ መጣስ ሰዎች በፍርድ ቤት ነጻ ተወጥተው በተደጋጋሚ የሚታሰሩበት ሚጮህላቸው የሚያናደው ኢትዮጵያ ውስጥ ተቃዋሚ ስለሆነ ብቻ አንድ ነገር እሱ ላይ ሌላኛው ላይ ሲደረግበት የማይደርስበት መስሎ ቁጭ ይላል። ነገ ይደርስበታል ዛሬ ዝም ያለ ሰው እና ይሄ በተቃዋሚ ጎራ ያለው ክፍፍል ራሱ ለመንግስት ያለ ድጋፍ ማጠንከሪያ ነው ብዬ አስባለሁ። ወደሚቀጥለው አርስታችን ከመሄዳችን በፊት ምን ጨምሩት ሐሳብ ካለ ሁለት ሶስት ደቂቃ።
እሺ እኔ እዚህ አሁን በተናገርኩ ነገር ላይ መንግስት ወደ አምባገነን የተሸጋገረ ነው ያልኩ ነገር ላይ በደንብ አጥንከር ፈልጋለሁ። ምንም ጥያቄ የለው መንግስት ከነበረበት ነገር ፍጹም አምባገነናዊ ስርዓትን እየገነባ እንዳለ ይታየኛል። እንዳልከውም የመንግስት ስልጣኑ ለማራዘም ካልሆነ በስተቀር ምርጫን ወይም የህገ መንግስት ትርጓሜ ሊያሰጥ የሚችልበት ምክንያት ይኖር ይችላል። ነገር ግን የህገ መንግስት ትርጓሜ ከሰጠ በኋላ ምርጫ አይከድም ካለ በኋላ ከተወሰነ ጊዜ በኋላ ደግሞ አሁንም ምርጫው መካሄድ አለበት ብሎ የተናገረበት ሁኔታ ነው። ይሄም ያሳየው እንደኔ የህገ መንግስት ትርጓሜ የሚሰጠበት ምክንያት መሆኑን በፌደራሉ መንግስት በስልጣን የመቆየት እድሜውን ለማራዘም ያሰበበትና የሰራው ነው ያስባለሁ። ከዚህ ማንጻር የህገ መንግስት ትርጓሜ የሚያስፈልጋቸው ደግሞ ህገ መንግስቱ ሊሻሻል የሚያስፈልገባቸው ነገሮች አሉ። በተለያዩ ክልሎች ላይ ህገ መንግስቱ አይወክለንም፣ ህገ መንግስቱ የዚህ ከአስተዳደሩ ሰንጋ ከብሔር ማንነት ጋር ከአንቀጽ 39 ጋር ከሽብርተኝነት ወንጀል ጋር በተያያዘ የተጠቀሱ አንቀሶችን ብዙዎች እንዲሻሻሉ ይፈልጋሉ ይጠይቃሉና ከዚህም አንጻር መሻሻል ሊሻሻሉ የሚገባቸው ህጎች ባሉበት ሆነው ይሄን ህገ መንግስት ትርጓሜ መስጠቱ ብዙም ያነሃል ጠቃሚ ማስፈልጋጊ ነው በያለንም። ነገር ግን አምባገነቱ ማለት አንተ እንዳልከው ብዙ ነገር መናገር ይችላል። ይሄ መንግስት ህግ በላይነትን አክብሯል። በፊት እንኳን እንደው በህግ አምላክ እንኳን ስትል ህግ ይከበራል የሚፈራህ የሚሰማ ይሄው ነገር በቃ ይሄው ነገር አለ ብለህ በህግ አምላክ ብለህ እንኳን ችግር እንኳን ሲፈጠር ልትናገር ይችላል። አሁን እኮ ህግ ራሱ ህግ አስከባሪው ራሱ አብሮ የወንጀል ተሳታፊ የሆነበት ሁኔታ እንዲያይን ይችላል። ለምሳሌ እንዳቀደም እንዳልኩት ያደባይ ፍርዶችን ብትመለከት ሰዎች በማንነታቸው በሃይማኖታቸው በቤንሻንጉል ጉሙዝ ላይ ብዙ ሰዎች እንደተገደሉ እንሰማለን። ብዙ ነገር በአዲስ አበባ ከተማ ላይ የተለያዩ ክልሎች ላይ ብዙ ችግሮች እየተፈጠሩ እያየን የታዘብነውና ሰው በማንነቱ እየተገደለ በብሔሩ በቋንቋው በሃይማኖቱ የሞተ ባለበት ሰዓት ላይ እንደው ስለ ህግ ብለን እናወርበት የምንችልበት ግራውንድ አለ ብያለምንምና የሚቀድመው እኔ ሴኩሪቲ የህዝቡን ደህንነት ማስጠበቅ የህዝቡን በሰላም የመኖር የመንቀሳቀስ ሀብት የማፍራት የመናገር ነጻነቱንም በደም ማክበር አለበት ብያለውና አሁን ካለው ሁኔታ ላይ ወደ አምባገነቱ በሚገባ ተሻጋግሯል ብዬ አስባለሁ።
አንድ መሸጋገሪያ ሙዚቃ ከተገባበዝን በኋላ ወደሚቀጥለው ፕሮግራማችን እንሄዳለን። ቴክኒሻላችን ፋሲል
ብዙ ጥሩም ምንዋይባቸው ነገሮች አሉ። ከዚህ ቀጥሎ አንድ እንግዳ ነው የምናስገባው ከሙዚቃው በኋላ ማለት ነው። መልካም ቆይታ ኦኬ መስመራችን ላይ አለ ከአንግዳችን አድማጭ ሳይሆን አንግዳችን መስመር ላይ አለ ትንሽ ቆይታ እናረጋለን ከነሱ ጋር አብራችሁን ቆዩ
እሺ አድማጫችን ቀጥታ ወደ ኢንተርቪው እንገባለን ኢንተርቪውን የሚያደርግልን ቤኒያም ነው ቤኒያም መስመር ላይ እንደገባለት ቀጥታ ንግግሩን እስኪ ኢንተርቪውን እስኪ ጀምር ድረስ አንዳንድ ነገሮች ላይ ይተዋል
ሃሎ ሃሎ ጤና ይስጥልኝ ሃሎ
ገብቷል መስመር ላይ ስለዚህ
ሃሎ
እኔ ቴክኒክ ችግር ስላለ ጥቂት ደቂቃዎች ታገሱን
ሃሎ
እንደገቡልን ቀጥላለን እስከዛ ቴክኒክ ሙዚቃ ከፍተል
ሃሎ
ሃሎ አቤት
ሃሎ ተነስተልን ይሰማል
እኔ ሰማለሁ
መልካም እሺ ራስዎትን በማስተዋወቅ እንጀምር ኦኬ አንድ ይቀርታ አንድ መልሰን ደውላን ይቀርታ እዚህ ጋር ቴክኒካሊ ስንሽ ገስ ላጋጠመ ነው መልካ
Yeah, me no te vale pa' chupo que está Ajá, lo que quiero
አድማጮቻችን የተፈጠረ ትንሽ ቴክኒካል ፕሮብለም ስለነበረ ከእንግዳችን ጋር ለጊዜው መወያየት አልቻልንም። በሰራ ሰዓት ከሳቸው ጋር ቆይታ እናደርግ ይሆናል። ሁለተኛው የዛሬ ፕሮግራማችን እንግዲህ በመልካም ዜና ነበር ፕሮግራሙን መጀመሪያ የነበረብን። አክቹአሊ ኢትዮጵያኖች በአለም አቀፍ የመድረክ በመንታወቅበት በአትሌቲክስ በድጋሚ የተለያዩ ድሎችን እያስመዘገበች ትገኛለች። ኢትዮጵያ በተለይ በዚህ ኮሮና ዓለምን በሚያስጨንቅበት በዚህ ስታዲየሞች ተመልካች በማይሳተፍባቸው ግዚያቶች ከባድ በሆነ ወቅት ላይ ለመመድ አድርገው ማሸነፋቸው የራሳቸው ይገባቸዋል።
ነበረ። እንግዲህ ኢትዮጵያ ወደ ፍልፍት የመጣችበት ማሳያ ነው ማለት ይቻላል። ነገር ግን አሁን ከዚህ ታዳጊ አትሌቶችን ከማፍራት አንጻር ክልሎችን ከማሳደግ አንጻር አትሌቲክሱን ከማሳደግም ሁኔታ ምናልባት የኢትዮጵያ የስፖርት ፌዴሬሽን የአትሌቲክስ ፌዴሬሽን የመለዋመጃ ስፍራዎችን በስፋት ቢያሰራና ወይም በስፋት ቢያስፋፋ ይበልጥ ድሎችን የምናገኝበት ይበልጥ አትሌቶቻችን ማፍራት የምንችልበት ግራውንድ መፍጠር ይቻላልና ይሄድን ለውላችንም ድል ነው። እንደተባለው ከ12 አመት በኋላ የመጣ ድል ነው ማለት ይቻላል። Twice a global champion in cross country, outdoors a silver medalist last year in Doha, but this would be the crowning moment so far. Surely she's got about 110 meters to go. I'm having to stand up because everybody in front of us has got their mobile phones out. Letessa Bekdide driving for history, driving for the line. Come on Letessa Bek, you can do this. It's going to be a new world record in Valencia. Unbelievable. 14.06. She has smashed a record that is...
ለሚደርስ ማለት እንደ የሚያስጠይቅ ወንጀል የሚያስፈተለ አዲስ አበባ ከተማ ላይ ኢትዮጵያን ባንዲራ ይዞ መንቀሳቀስ እንዳልከው የሚያስከስስ
ወቅት እንደዚህ አይነት ነገር በሚያጋጥምበት ወቅት ዓለም ላይ በኩራት ሲውለበለብ እናይበት ወቅት ስለሆነ ነው። እኔ እግር ኳስ ሩጫውን ለምሳሌ የተለየ ስሜት የሚሰጠኝ በመጨረሻ ላይ ያንን ነገር ሳይው ደስ ይለኛል። እኛ ያላከበርነው ባንዲራ ሌሎች ዓለሞች ላይ ሲያከብሩት አሁን ኢቭን በዚች ለተሰንበት አቀባበል መቀሌ ላይ ሲደረግላት ያው የክልሉን ባንዲራ እንድትይዝ እሱን ፎቶ ደግሞ በተለያዩ ማህበራዊ ድረገጾች በማሰራጨት የፖለቲካዊ ትርፍ ለማግኘት ማሰብ ይሄ በጣም ሯጮቹ ካሸነፉ በኋላ ስለብሄራቸው በቃ በጣም በመያዝ ሁኔታ ኢትዮጵያነት በእኛ ውስጥ እየተሸረሸረ መጣልልም በመንግስት ችግርም በተለያየ ሁኔታም ሊሆን ይችላል። ነገር ግን
አይ ኢትዮጵያነት አሳሰቡ ንግግር ላይ ነገር ነው እንጂ ምናልባት ተግባራት ላይ ብናየው ወርደን ወደ ቤርተኝነት አሳሰብ የገባን ይመስለኛል። ከብዙ ማሳዮች አንጻር ቀደም እንዳልከው ኢትዮጵያነት ስሜት አንዱ መገለጫ ያው እንዳልከው በተለያየ ዓለም አቀፍ መድረኮች ላይ ባህላችንን ሊሆን ይችላል ቋንቋችንን ይችላል መገለጫ እንዳል ኢትዮጵያ። ነገር ግን ዓለም አቀፍ መድረኮች ላይ ራሳችን በተለያዩ ድሎቻችን ላይ ከፍ ምናደርገው መገለጫችን ባንዲራ ነውና
ይሄ ባንዲራ ሰንደቃላማ
አዎ ሰንደቃላማ ይሄ አሁን ግን በተለይ በኢትዮጵያ ውስጥ ላይ ያን ያህል ንግግሩን ነው እንጂ የምታየው ፕራክቲካሊ ተግባር ላይ ብዙ የምታይበት ነገር ሁሉም ወደ ራሱ ሁሉም ወደ ክልሉ ያ መጓተትና መሳሳብ ያለ ይመስለኛል።
አዎ ማዋቀራዊ በሆነ መልኩ አሁን ኃላፊነት በጎደለው መልኩ ነው ማለት አንዳንድ ፖለቲከኞች እድሜያቸው ሲጨምር እንደዛን ማሰብ ይጀምራሉ። እንደዛ ነው ማየው። ለምሳሌ አንድ አትሌት ሮጦ ሄዶ ሲመጣ አገሩ ነው ኩሎ ነው ዞሮ ለምሳሌ ኮዜግነታቸውን ቀይሮ እኮ ለሌላ ሀገር የሚሮጡ አትሌቶች አሉ። ኢትዮጵያዊ በትውልድ ኢትዮጵያዊ ሆኖ ዜግነታቸውን ቀይሮ ለባህሬን አንድ ትላንትና ያሸነፈች ሲፋን ሀሰን መሰለች ያሸነፋለች እሷ ዜግነቷን ቀይራ ነው የሮጠችው ኖርማሊም ስለሆነ በቃ ባንዲራ የምትይዘው የዛን ሀገር ባንዲራ ነው የዜግነቷን የቀየረችበትን ወይ ቀበሌ ወይ ክልል ወይ ምናምን ባንዲራ መያዝ እና አንዳንዴ የፖለቲካ ጫዋታ ሲያረጉት ይሄን ነገር በተለይ በእንትና ቀብር ላይ በፕሮፌሰር መስፍን ወልደማርያም ቀብር ላይ መጋቤ ሐዲስ ሸቱ የተናገረው ነገር ነበር ስለ ፖለቲከኞቻችንና አንዳንዴ እንደዚህ አይነት ፖለቲሳይዝ ማድረግ ያለውን ነገሮችን ፖለቲሳይዝ ማድረግ ተገቢ አይደለም ብዬ አስባለሁ። መስመር ላይ ተመልሶ አልገብቷል ብዬ አስባለሁ። ይሰማል ኦኬ። ስለ አትሌቶቻችን ድል የምትለን ነገር ካለ የምታጋራን ነገር ካለ እስቲ ካንተ እንስማ። አሎ ወደዚህ ወደ ራሳችን ስቱዲዮ እንመለስ ይሻላል ምክንያቱም ሊሰራ አልቻለም ዛሬ ቴክኒካሊ። ወደዚህ ወደኛ ስቱዲዮ እንመለሳለን። እና በፕሮፌሰር መስፍን ሞት ላይ ሞት ቀብር ላይ የተናገሩት መጋቤ ሐዲስ ሸቱ የተናገሩን ሰምተ ከሆነ 28 እና ምናምን ብሎ እድሜያቸው 80 ሆኖ ተግባራቸው ያ 20 እንደ መስፍን ወልደ ፕሮፌሰር መስፍን ወልደ ማርያምን በእድሜ ልክ ብዙ ነገር እንደሰሩ አንስተው ካውሱ በኋላ አሁን ግን ኢትዮጵያ ውስጥ የፖለቲካ ችግር የተለያየ ችግር ቢፈጥሩት እንደሳቸው በእድሜ ትልቁ ሆነው ነገር ግን ያለ እድሜ እንደ እድሜያቸው የማይሰሩ ወይ እንደ እድሜያቸው የማይሆኑ ብሎ ገልጿቸዋልና ነገሮችን እንደዚህ ፖለቲሳይዝ ማድረግ ያለንን አንድ እንዳልከው ዓለም አቀፍ መድረክ ላይ ምን ደሰትበት የጋራ ይሆነ የጋራ ደስታችንን ራሱ ለመንጠቅ ለማጥፋት የጋራን ደስታ ለብሔር ለመስጠት እኛም ሳንነስበው ወይም ደግሞ ሳንፈልግም ወደዛ ነገር የመጎተት እና ወደ ጥልቁ ይሄደን እንደሆነ ነው። ስፖርቱን ብቻ ወርተን ብናቆም ነው ደስ የሚለው እንደሌላው ጊዜ እንደበፊቱ ግን ያሶሩናል።
ስለዚህ ይሄ ስፖርት ለዛሬ ብቻ አይደለም የፖለቲካ መሳሪያ የሆነባቸው መድረኮች ማንሳት እንችላለን። በተለይ ከሎጥ በፊት የነ ሌሊሳ ዲሲሳን በነመለከታ አንድ የማራቶን ባሸነፈበት ጊዜ ላይ የኢትዮጵያን ባንድራሰው ይለባንድ አክቹአሊ እሱ የራሱን ቻይል ምክንያት ይኖራል ጥሩም ጎን አለው ለምን እንዳስተዋጽኦ አርጓል ልንል እንችላለን።
አዎ መልካም መልካም
ጉን አንጻር ግን ኢትዮጵያን ስሜቱን ደግሞ በእንደዚህ አይነት ደረጃ እንትናለን ብለን የፖለቲካ መሰረን ብሎ መናገር የሚቻልበት ሁኔታ ወጥቷል።
ልክ ነው። በተለያዩ ዓለም አቀፍ እንትኖች ላይ በተለይ ጥቁሮች ነጻነት እንቅስቃሴ ላይ ተጠቅሞታል ስፖርትን አትሌቲክስን የትኛውን እንደነውን ብላክ ላይፍ ማተር የሚለውን ስፖርት ላይ ያው ለምሳሌ እንትን ያደርጋሉ ከጫዋታ በፊት የትኛውን ፕሪሚየር ሊግ ምናምን ላይ ቲምበርከካሉ እነ ብላክ ላይፍ ማተር እንትኑ ለስፖርትን ተጠቀሙአለ ለፖለቲካ እኮ ለግን ለመልካም ነገሮች ወይም ለውጥ ለማምጣት ነው። አሁን ሌሊሳም ያንን የእጅ ምልክት በማሳየቱ ኢትዮጵያ ውስጥ የነበረውን ጭቆና ገልጿል። በወቅቱ አሸንፎ ያሳየው የእጅ ምልክት የኦፕሬሽን የጭቆና ምልክት ነበር። አዎ ግን ዞሮ ዞሮ የአንድን ግሩፕ አይደለም አላርለ ስፖርት ዓለም አቀፋዊነት ይዘት ያለው ነው። እንዳልኩ ደግሞ ኢትዮጵያ ውስጥ የአትሌቲክሳችን ለኛ ከሮም ጀምሮ ከአበበ ቢቂላ ጀምሮ ባንዲራችን በዓለም አቀፍ መድረክ የሚውለበለብበት ብቸኛው አጋጣሚ ብዬ ነው ልናገር የምችለው በኩራት የሚውለበለብበት በኩራት በተለያዩ ሁኔታዎች ላይ ይወለበለባል ግን በኩራት የሚወለበለበት ያን ወቅት ነው ብዬ ነው ማስበውና ያ ደግሞ የጋራ ደስታችን ነው። የጋራ ደስታችንን በዛ መልኩ ማጣጣም ስንችል አሁን እየሸረሸሩት ባሉት እሴቶቻችን ራሳችን እያጠፋ ነው ባለው እንዳልኩ በትግራይ ክልል በክልሉ ባንዲራ አትሌቶን መቀበል የጻል ጫዋታ ነው ለኔ እና ያንን ይሄ ነገር ደግሞ ስር መስደድ የለበትም። ሌሎች ባሎቻችን ላይ እንዳልኩ ቀድምም ቀጥሎም ምን እናነሳው ቀድም መስከረም 30ም ዙሪያ እዛ ላይ ማነሳለው ብለ የነበረው ሐሳብ አለ እስክንድር ከኢትዮጵያነት ስሜት አንጻር በየባላ አካባቢዎቻችን እነሱ ነገሮች ተነስተው ውይይት እንድናረጋለን ብለን ነበር ማረጋችን አይቀርም። ዞሮ ዞሮ ከአንድ አዎ እዚ ላይ እናጠቃለዋልና አንድ ጽሑፍ አለ እስክንድር ያን ጽሑፍ ታቀርብልንና ወደ ቀጣዩ ፕሮግራማችን እንሸጋገራለን።
አክቹዋሊ አጠር ያለ እንደው አጠቃላይ ፖለቲካውን ሁኔታ ለመዳሰስ ያህል ነው እና የሎጡን ዋናውና ተግዳራቶች በሚል ሁኔታ ነው ባጭር ለመግለጽ ያህል ነው። ለውጡ በሪፎርም ስም የመጣ ቢሆንም ብዙ ጊዜ ለውጥ ሲመጣ የመጣበት አለ በሚባል ብዙ ነገሮች ይከሰታሉ። እና በእንደዚህ አይነት አሁን የህለውጥ በመጣ በሁለት አመት ውስጥ ከፍተኛ የመንግስት ባለስልጣናት ከፍተኛ አላፊዎች የሥራ አላፊዎችም በዚህ ለውጡ ላይ አንዳንድ መንግስት የለውጡ ኃይል መንግስት አንዳንድ እርምጃዎች ባለመውሰዱ ከፍተኛ ችግር ተፈጥሯል። በዚህ ሁለት አመት ለውጡን በፈለገው ፍጥነት እንዲሄድ ለማድረግ አልተቻለም ወይ ብዙ ችግሮች በንጹሃን ዜጎች ላይ በፍትህ ላይ በልማት በኢንቨስትመንት ላይ በነዚያ ከፍተኛ ችግሮች ተፈጥሯል። የለውጡ ኃይል አንደኛው ችግሮች የፈጠሩት እነዚህ ሰዎች ለሀገር ለልማት ወይም በሰብአዊነትን በተመለከተ ሁኔታዎች ላይ የታድሶ ትምህርት ስላልተሰጣቸው ምክንያቱም በ27 አመት ውስጥ የተፈጠረው ትውልድ ወገኑን የሚያጠፋ ገጀራ ይዞ ዱላ ይዞ ይወጣ ብዙ ፖለቲካ ውስጥ ተሳትፎ የሌላቸውን ምንም የማያውቁ ብዙ ዜጎች ህይወታቸውን እንዲያጡ አድርጓል። ይህም አንዱ ምክንያት ትምህርት አለመውሰዳ ወይም ይለውጡ ስልጣናችንን ወይም በፊት እናገኝ የነበረውን ጥቅም እንድናጣ አድርገውናል ወይ ልናጣ ስጋት ሆኖብናል በሚል ነው። ሁለተኛው መንግስት ብዙ የተማሩ ኃይሎች እንዳሏት ኢትዮጵያ ይታወቃል። በሺ የሚቆጠሩ ብዙ በአለም አቀፍ ውጭም ሀገር በሀገር ውስጥ የተማሩ ሰዎች አሉ እና ሁሌም ስልጣን ወይም ደግሞ ኃላፊነት በሚሰጥ ጊዜ የግለሰቦች ዕውቀት ሳይሆን የሚታየው ወይም ችሎታቸው ሳይሆን ወይም ሰባዊነታቸውና ለሀገር ለወገን ተቆርቋሪነታቸው ሳይሆን የሚታየው ብሔርን የብሔር ላይ ተኮር የሆነ ወይም ነገር ላይ በብሔር ላይ ተኮር የሆነ ምርጫና ስልጣን ስለሚሰጥ ይህ ደግሞ በconfidence ህዝብን ለማገልገል ልማትን ለማምጣት እንዳይችሉ አድርጓል። እኔ እንደ ማጣቀሻ አድርጌ አንድ ሁለት ነገሮችን ነው ወሰድኩት በመረጃ። ለምሳሌ በአማራ ክልል ላይ ከፍተኛ ምርት ሊያደርግ ወይም ኢንቨስትመንት የተደረገበት አንድ ባለሀብት አቶ ወርቁ አይተ ነው በሚባሉ ከፍተኛ ኢንቨስትመንት ተደርጎበት የዘይት ፍላጎትን ወይም ደግሞ በሀገር ውስጥ ያለውን ሙሉ ለሙሉ ሊሸፍን የሚችል ዘይትን የሚያመርት ፋብሪካ በአማራ ክልል ውስጥ ተገንብቶ አልቆ ወደ ግንባታው ሁሉ አልቆ ለማምረት የሚገባበት ውስጥ ባለበት ጊዜ ከባንክ ብድር በማጣት አሁን ሊጀምር የነበረው በዚህ ወር ሊጀምር የነበረው ባንክ ብድሩን አለመስጠት። ምክንያቱም ቀድሞ ብድር ይሰጡ የነበረው ባንክ ውስጥ አሁን መንግስት ከፍተኛ እርምጃ ወስዶባቸዋል። እነዚህ ግለሰቦች ብድር ባለመስጠታቸውና እንደገና ደግሞ ከመንግስት ባለስልጣን ጋር በሽርክና የሚሰሩ የተለያዩ ግለሰቦች ዘይት የሚያስገቡ ከቻይና ከተለያየ ሀገር የሚያስገቡ ይህ ነገር ወደ ልማት ኢትዮጵያ ወደ ተሻለ ደረጃ እንድትሄድ ስለማይፈልጉ ለዚህ ከፍተኛ ችግር ፈጥሯል ማለት ነው። አንደኛው በመንግስት ውስጥ ለከፍተኛ ስልጣን ላይ ያሉትና በዚህ ላይ ያሉ። ሁለተኛው ደግሞ ከመንግስት ባለስልጣናትና ከእንደዚህ ውጪ ደግሞ በመንግስት ስልጣን ላይ ያሉት እነዛንም በመንግስት ስልጣን ላይ ያሉት ለምሳሌ ኦሮሚያ ክልልን ብንወስድ ምክትል ፕሬዝዳንት ነገር ሽመልስ አብዲሳ የተለያዩ ህዝብን ወደ ግጭት ውስጥ የሚያደርጉ ንግግሮችን በማድረግ ስልጣንን በህዝብ ወይም በንጹሃን ዜጎች ላይ የሚገኝ የመሰላቸው ብዙ ልቂት ብዙ ቅስቀሳ ለነዚህ ምሳሌ በማንገት ሰብረናል ተሰባሪ ሰባሪ እንደገና ኦሮሚያን እየደገፈን ኢትዮጵያን እናስቀጥላለን አደናግረን አደናብረን ወይም ኮንቪንስ አርገን በሚል እነዚህ አይነቶች ቃላት በመጠቀም ህዝቡ የፈለገውን ያህል ልማት እንዳይል ለም እንደውም እዚህ ላይ የሚገርመኝ ዶክተር ዳኛቸው ፍልስፍና አስተማሪ ሲናገሩ አስተምር ያለሁኝ እሱን ይላሉ። ይሄን ሰው አስተምር ዩኒቨርሲቲ ጨርሷል ለማለት እጠራጠራለሁ። ምክንያቱም ጠቅላይ ሚኒስትር የቀድሞም መንግስቱ ኃይለማርያም ብዙ ሺ መጻፍ አገላብጫለሁ ይላሉ። አንብበዋል ሲባሉ አናነብም ማገላበጥ አይደለም። ይሄንን ለለቻልኩት እሳቸው አስተምር ያለሁ ከሚሉ አንዱ አርካ ዩኒቨርሲቲ ውስጥ ተክለው ቢሆን ኖሮ ለውጥ ይኖራል። ምክንያቱም ጠቅላይ ሚኒስትሩ አሁን ያካሄዱ ያሉትን ያረንጓዴውን ልማት ያየር ለውጥ ያመጣል። ሁለተኛ ግቢ ውስጥ ሰዎችን ሊያስታርቅ ይችላል። ዛፍ ቁጭ ብለው በገና ፍራት የሚደረጉ ነገሮች አሉ። እንደዛ ሊያረግ ይችላል። አራት አመት በፍልስፍና ዩኒቨርሲቲ የቆየ ሰው ይናገራል የማይባለው የህዝብ ባለፍነት ሊወሰደ ሰው ሊናገር የማይችለው በመናገር በሳቸው በተናገሩት ንግግር ብዙ መፈናቀል የብዙ ሰዎች ህይወት ብዙ ኢንቨስትመንት እንዲጠፋ ተደርጓል። ሌላው ከነዚህ ላይ ለመጨመር የምፈልገው ራሱ ገዳ አቃፊ ነው ግን የሚናገሩት ነገር ስንተማሳቸው ገዳ ልጅ ነኝ ነው እንደዛ ከሆኑ ይህንን ነገሮች የሚያደርጉት ስህተት እንደሆነ እንዴት ሊገባቸው አልቻለም? እንኳን የተማር በዩኒቨርሲቲ ደረጃ በሰው ማንም ሰው የሆነ ነገር የሰዎችን ግጭት በመፍጠር ስልጣንን ለማራዝ የሚደረግ ነገር የትም እንደማያደርስ መታወቅ አለበት ማለት ነው። መንግስትም እርምጃ ልወሰደበት ሁኔታ እኛም ለምን እንደሆነ እስካሁን የኢትዮጵያ ህዝብ ግን አትኩሩ እንዲያዩ እንዲያስበው ለጥቆም ያለው የመንግስት ተግዳራቶችን እነዚህን ከመንግስት በኩል ከፍተኛ ባለስልጣን በኩል በጥቅም በመያዝ አሁንም ከፍተኛ ችግር ላይ ፈጥራሉ። ስለዚህንን መንግስት ካላሻሻለ በውጭም ራሱ በኤምባሲ በአምባሳደር በብሔር ነው ሹመት በችሎታ በእውቀት ወይም ደግሞ ሰብአዊነትና ለሀገር በዲፕሎማሲያዊ ነገር በመስራት አይደለም ከነሱ የተሻሉ የተለያየ የኢትዮጵያ ኮሚቴዎች ከፍተኛ የሆነ የዲፕሎማሲያዊ ስራ የተለያየ ስራ ባባይ ላይ ሰርቷልና ይሄን መንግስት እንዲያስብበት መልእክታችን ማስተላለፍ እንፈልጋለን። እናመሰግናለን።
ከዛ ከዜናው በኋላ ሌሎች ፕሮግራሞች ይኖሩናል። እስክንድር ያቀረበውን ጽሁፍ ተመርኩዘን የተወሰነ ውይይት እናደርጋለን። አሁን ቀጥታ ወደ ዜና ፕሮግራማችን አልፋለን።
ማቶሽ ከራፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥሎ ይሰማሉ። በቤንሻንጉል ጉሙዝ ክልል ታጣቂዎች በቀደምለት 14 ንጹሃኖችን መግደላቸውን አሶሺየትድ ፕሬስ ዘግቧል። ከሟቾች አንዱ የውጭ ሀገር ዜጋ እንደሆነ ተዘግቧል። ግድያው የተፈጸመው በመተከል ዞን ዳንጉር ወረዳ መሆኑ ሲዘገብ በጥቃቱ የቆሰሉ 8 ሰዎች ሕክምና ጣቢያ ይገኛሉ ተብሏል። ጸጥታ ኃይሎች በወሰዱት የአጸፋ እርምጃ ደግሞ 14 ታጣቂዎች እንደተገደሉና ሁለቱ እንደተማረኩ የክልሉ ባለስልጣናት መናገራቸው ተሰምቷል። በቤንሻንጉል ጉሙዝ ተመሳሳይ ጥቃት ሲፈጸም በወራት ውስጥ ለበርካታ ጊዜያት መሆኑ ሲታወቅ በተለይም የአማራ አገው ተወላጆች የጥቃቱ ሰለባ መሆናቸው ታውቋል። ክልሉና የፌደራል መንግስቱ ቦታውን በወታደራዊ ኮማንድ ፖስት አስጠበቅም ቢሉም ጥቃቱ ተባብሶ መቀጠሉ በእጅጉ እንዳሳሰባቸው አካባቢው ነዋሪዎች ተናግረዋል። ሳውዲ አረቢያ በማጎሪያ ጣቢያዎች በኢትዮጵያውያን ስደተኞች ላይ የምትፈጸመውን አስከፊ የሰብአዊ መብት ጥሰት በአስቸኳይ እንድታቆም የአውሮፓ ፓርላማ የውሳኔ ሐሳብ እንዳሳለፈ በድረገጹ ባሰራጨው መግለጫ አስታውቋል። የሳውዲ ባለስልጣናት ከየመን ጦርነት ሸሽተው በሚገቡ ኢትዮጵያውያን ስደተኞች ላይ የሚፈጸመውን ግርፋት በአስቸኳይ እንዲያስቆሙ፣ የተፈጸሙ ግድያዎችን እና የሰብአዊ ወንጀሎችን እንዲያጣሩ የህብረቶች ሰብአዊ መብት አጣሪ ቡድን እንዲገባ እንዲፈቅዱና ማጎሪያ ጣቢያ ያሉ ሁሉንም ስደተኞች በአስቸኳይ እንዲለቁና በተለይም ለከባድ ችግር ለተጋለጡ ሴቶችና ህጻናት ቅድሚያ እንዲሰጡ ፓርላማው አሳስቧል። የኢትዮጵያ መንግስትም ስደተኞቹ በቶሎ ወደ ሀገራቸው የሚመለሱበትን ሁኔታ እንዲያመቻች ጥሪ ማድረጉ ተዘግቧል። በአማራ ክልል ሰሜን ወሎ የተከሰተው የበርሃን በጣ ከቁጥጥር ውጪ የሆነ መምጣቱን የወረዳው ግብርና ጽህፈት ቤት ማስታወቁ ተዘግቧል። የወረዳ ግብርና ጽህፈት ቤት ኃላፊ ተመቸ ሲሳይ ችግሩ ከቁጥጥር ውጪ የሆነ መምጣቱን ተናግረዋል። 39 የገጠር ቀበሌ ባላት በትንሿ ሀብሩ ወረዳ 13ቱ ቀበሌዎች ላይ የበርሃን በጣ መንጋው ተከስቷል ያሉት ኃላፊው አንድ ቀበሌ ላይ ተዘራ ሰብል ሙሉ በሙሉ ሲወድም ቀሪ 12ቱ ቀበሌዎች እስከ 95% ጉዳት ደርሶባቸዋል ብለዋል። በ13ቱ ቀበሌዎች 765 ሄክታር መሬት በሰብል ተሸፍኖ ነበር ብለዋል የግብርና ጽህፈት ቤት ኃላፊው። በ6650 ሄክታር መሬት ሰብል ላይ የበርሃን በጣው አርፎ 5270 ሄክታሩን ሙሉ በሙሉ እንዳወደመ ተናግረዋል። በእነዚህ ቀበሌዎች የበርሃን በጣው ስርጭት ከቁጥጥር ውጭ በመሆኑ አሁን ሌሎችን ቀበሌዎችና አዋሳኝ ወረዳዎችን እያጠቃ መሆኑንም ተናግረዋል። የመከላከል ስራ ለማድረግ የተሞከረ ቢሆንም ከቁጥጥር ውጭ እንደሆነባቸው አስታውቀዋል። በተያያዘም በበርሃን በጣ ሰብላቸው ወደመባቸው አርሶ አደሮች መንግስት እንዲደግፋቸው መጠየቃቸው ተዘግቧል። በደቡብ ወሎ ዞን ወረባቦ ወረዳ የተከሰተው አንበጣ መንጋ 11 ቀበሌዎች በሚገኝ ሰብል ላይ ሙሉ በሙሉ ጉዳት ማድረሱን ተከትሎ ለህብረተሰቡ ድጋፍ ማድረግ እንደሚገባ የወረዳው ግብርና ጽህፈት ቤት አስታውቋል። አሁን ላይ ሰብሉ ገና ያልደረሰና በእሸት ደረጃ ላይ በመሆኑ ቀድመን ለመሰብሰብ አለመቻላቸውን አርሶ አደሮቹ ተናግረዋል። እስከዛሬ የምንችለውን ሁሉ አድርገናል። አሁን ላይ ጉዳቱን ከመመልከት ውጪ ሌላ አማራጭ የለንም። መንግስት አስፈላጊውን እገዛ ያድርግልን ሲሉ ጠይቀዋል። የወረባቦ ወረዳ ግብርና ጽህፈት ቤት ምክትል ኃላፊ ሙአዝ መሐመድ እንደገለጹት የበርሃን በጣ መንጋው በወረዳው 11 ቀበሌዎች ላይ የሚገኙ ሰብል ላይ ሙሉ በሙሉ ጉዳት አድርሷል። በሌሎች 3 ቀበሌዎች ደግሞ በከፊል ጉዳት ማድረሱንም አስታውቀዋል። የመንጋው ቁጥር እየጨመረ በመሆኑ ስጋቱ አሁንም ከፍተኛ እንደሆነ አቶ ሙአዝ አመልክተዋል። የአንበጣ መንጋውን ለመከላከል በአውሮፕላንና በሰው የታገዙ ነገሮችም ለማድረግ ቢሞከርም ውጤታማ እንዳልሆነ ተዘግቧል። ሰብላቸው ወደመባቸው አርሶ አደሮች መንግስትና ህብረተሰቡ ድጋፍ ሊያደርግላቸው እንደሚገባ አመላክተዋል። የአንበጣ መንጋ ወደ ሌሎች አዋሳኝ ወረዳዎች እየሄደ በመሆኑ የፌደራል መንግስቱ ተጨማሪ የመከላከያ መንገዶችን እንዲያቀርብ ጥሪም አቅርበዋል። ማንኛውም ግለሰብ ከአንድ ባንክ ወይም የብድርና ቁጠባ ተቋም በአንድ ቀን ከ50,000 ብር በላይ እንዳያወጣ ብሔራዊ ባንክ እንዳዘዘ ተዘግቧል። ደብዳቤው መስከረም 27 ለባንኮችና ገንዘብ ተቋማት የተላከው በብሔራዊ ባንኩ የገንዘብ ተቋማት ዘርፍ ምክትል ገዢ ሰለሞን ደስታ ፊርማ መሆኑ ሲዘገብ፣ ህጋዊ ሰውነት ያላቸው ተቋማት መሆኑ አክሲዮን ማህበራት ደግሞ በአንድ ቀን በጥሬው ማውጣት የሚችሉት ትልቁ ገንዘብ 75,000 ብር ብቻ እንዲሆን ባንኩ አዟል። ባንኩ ከወራት በፊት ባወጣው መመሪያ አንድ ግለሰብ በአንድ ቀን ከአንድ ባንክም ሆነ የፋይናንስ ተቋም እስከ 200,000 ብር፣ ህጋዊ ሰውነት ላላቸው ተቋማት ደግሞ 300,000 ብር በጥሬው እንዲያወጡ ፈቅዶ እንደነበር ይታወሳል። ቀደም ሲል ባንኩ ያወጣውን መመሪያ ያሻሻለው የብር ኖት ለውጡን ስኬታማ ለማድረግ በማሰብ እንደሆነ ተዘግቧል። የፌዴሬሽን ምክር ቤት ለትግራይ ክልል የፌዴራል በጀት ድጎማ ለማቋረጥ መወሰኑ ክልሉ ከፌዴሬሽኑ እንዲወጣ የሚገፋፋ እንደሆነ የክልሉ ፕሬዝዳንት አብርሃም ተከስተ የክልሉ ምክትል ፕሬዝዳንት አብርሃም ተከስተ ለቢቢሲ አማርኛ ተናግረዋል። የበጀት ድጎማ ገዳው እስካሁን ክልሉ ላይ መንግስት ሲወስዳቸው የነበሩት ህገወጥ እርምጃዎች ቀጣይ አካል ነው ብለዋል ምክትል ፕሬዝዳንቱ። ውሳኔው ትግራይ የፌዴሬሽኑ አካል አይደለችም እንደማለት መሆኑንና በትግራይ ክልልና ህዝብ ላይ ጦርነትም እንደማወጅ አድርገው እንደሚቆጥሩ ተአክለዋል። አቶ ልደቱ አያሌው ላይ ከህገ መንግስቱ ውጪ ህገ መንግስቱ በማፍረስ የሽግግር መንግስት መመስረቻ ሰነድ በማዘጋጀት በሚል ሌላ ክስ እንደቀረበባቸው ተዘግቧል። ክሱን ያቀረበው የኦሮሚያ ክልል ጠቅላይ አቃቤ ህግ ሲሆን ክሱም በክልሉ ጠቅላይ ፍርድ ቤት ምስራቅ ተዛዋሪ ምድብ ችሎት መሆኑ ተዘግቧል። ችሎቱም የእምነት ክህደት ቃላቸውን ለመመልከት ለጥቅም 5 ተለዋጭ ቀጠሮ ሰጥቷል። ይህ እንዲህ እንዳለ ሰሞኑን በአዳማ ከተማ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ከዚህ ቀደም ክስ በተመሰረተባቸው በህገ ወጥ ጦር መሳሪያ ይዞ መገኘት ላይ ምስክር ለመስማት ተለዋጭ ቀጠሮ ለጥቅም 3 መስጠቱ ተናግሯል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ከእለቱ ዜና በኋላ ተመልሰናል። ፕሮግራማችን እንደቀጠለ ነው። የሚቀጥለው ከዜናው በፊት እስክንድር የጀመረው ጽሑፍ ነበረ።
በዛው ላይ
ጽሑፉን አጠናቆታል። ግን ከዛ በፊት
ሳማራይስ
ከማድረግ በፊት መስመር ላይ መኮንን አለ እና ስለ ስፖርት ስለ አትሌቲክስ የተወሰነ ነገር ማለት ይፈልጋል መሰለኝ፣ ወይም ደግሞ የሚሰጠን አስተያየት ይኖራል። ስለዚህ ሃሎ ይሰማል? እናመሰግናለን መኮንን። እስቲ የተሰማን ስሜት ብትገልጽልን።
በቴክኒክ ምክንያት የተከሰተውን ይቅርታ።
ችግር የለም ይሰማል? አሁን
ኦኬ መልካም
ይሰማል?
አዎ ይሰማል።
ኦኬ እንግዲህ የያዝነው ሳምንት ለኢትዮጵያውያን አትሌቶች ከፍተኛ የድል ሳምንት ነበር። እሁድ በለንደን ማራቶን የጀመረው ድል ቫለንሲያ ስፔን የዓለም ሪከርድ በመስበር እንዲሁም ትላንት ደግሞ ሄንግሎ ከተማ ላይ በ5000 ሜትር ወንዶች በአሸናፊነት እንግዲህ ሳምንቱን በድል አጠናቀውታል።
ኦኬ እንዴት ነበር ይሄ ከኮሮና ወቅት መሆኑ የአትሌት ለተሰንበት ግዳይ ሪከርድ መስበር እንዲሁም ትላንትና ዮሚፍ ቀጀልቻ አሸንፏል? አዎ እንዴት ነው የምታየው? ወደፊት በሚቀጥለው ኦሎምፒክ ቶኪዮ ኦሎምፒክ ላይ ምን እንጠብቅ?
እንግዲህ ሁሉም ከለንደን ማራቶን ብንጀምር፣ ለንደን ማራቶን ላይ እንግዲህ ተጠብቀው የነበሩት ብዙ የዓለም ሚዲያዎች ተናግረውላቸው የነበሩት ብዙ ገንዘብ እንግዲህ ለመከፈል ይጠበቁ የነበሩት ከነኒሳና የኬንያው ኪፕቾጊ ነበሩ። እንደምታውቀው ኪፕቾጊ የዓለም ሪከርድ አለው የማራቶን፣ ከነኒሳ ደግሞ በሁለት ሰከንድ ብቻ ነው ከሱ የሚለየው እና በሁለቱ መካከል ማን ነው የዓለማችን ወይም የክፍለ ዘመኑ ፈጣን የማራቶን ሯጭ የሚል ነበር ውድድሩ። እነሱ ነበሩ በከፍተኛ ሁኔታ ተጠብቀው የነበረው። ነገር ግን ቀነኒሳ 48 ሰዓት ሲቀረው በልምምድ ወቅት ያው ቀደምም ሲል ትንሽ ህመም ነበረው፣ በልምምድ አይቶት እንደማያዋጣው ስላወቀ ህመሙ እንደማያስሮጠው ገብቼ ከማቋረጥ በሚል 48 ሰዓት ሲቀር ከውድድር ራሱን አገለለ። ያው ኪፕቾጊ ተቆጣጥሮ አሸንፋል ተብሎ ነበረ የተጠበቀው። ነገር ግን ባልተጠበቀ ሁኔታ ኢትዮጵያውያን አትሌቶች ሁለተኛ ተራ ላይ ብቻ ነው ኬንያን ያስገቡት። ከአንደኛ እስከ ስድስተኛ ያለው በማሸነፍ ከፍተኛ ድል ነው ያበሰሩትና ያሸነፈው ልጅ አምና ሁለተኛ ለንደን ማራቶን ላይ ወጥቷል። እንግዲህ ለኦሎምፒክ በከፍተኛ ሁኔታ በማራቶን ያው ኢትዮጵያኖች ብዙ ተተኪዎች አሏቸው ይጠበቃሉ ማለት ነው።
አዎ ለተሰንበት ግደይንስ እንዴት ተመለከትከው?
ያው ለተሰንበት በጣም ወጣት ሯጭ ነች፣ ጎበዝ ሯጭ ነች። በነገራችን ላይ ከወጣትነት እድሜዋ ጀምሮ ከ2015 ጀምሮ እስከ አምናው ባለው በአገር አቋራጭ ውድድር ወደ 5 የወርቅና 1 የብር ሜዳሊያ አግኝታለች በግልና በቡድን ጁኒየርና ሲኒየር ሩጫ ሮጣ። አምናም በ15 ኪሎ ሜትር ሆላንድ ከተማ ላይ ሪከርድ ሰብራለች የዓለምን። ያው ይሄ ብዙ ጊዜ የሚታወቅ ርቀት ስላልሆነ ብዙም አልተነገረላትም። ግን የሃሙሱ የ5000 ሜትር እንግዲህ በጦርነሽ ዲባባ ከ11 አመት በላይ እዚ ኦስሎ ተይዞ የነበረውን ሪካርድን የሰበረችውና በቃ ተስፋ የሚጣልባት ልጅ ነች። አምና የዶሃ የዓለም አትሌቲክስም ላይ በ10000 ሁለተኛ ነው ወጣችው የብር ሜዳሊያን ያገኘችውና ከወጣትነቱ አንፃር ያው እንደነጥሩነሽ ለወደፊቱ ብዙ ሜዳሊያዎችን ተሰብስባለች ተብሎ ይጠበቃል።
አዎ በጣም እናመሰግናለን መኮንን። እንግዲህ ስፖርት ፕሮግራሞች ሲኖሩን በተደጋጋሚ ደውለን እንደዚህ ያጠራ ያሉትን ተናዎች እንደምሰጠን ተስፋ እናረጋለን። መልካም ቀን ይሁንልን። በጣም እናመሰግናለን።
እኔም አመሰግናለሁ። ደህና ሁኑ።
አርማጆቻችን ተመልሰናል። አጠረና ያለ ቆይታ አድርገናል ከመኮንን ጋር እንዲሁ አንዳንድ ግንዛቤዎችን ወይም እቆቶችን አስጠብጠናል። በተለይ ስለተሰንበት ግዴ እኔ እንደ ሰርፕራይዝ ነው ነበር እንጂ ከዚህ በፊት ያላት ሪካርድ ብዙ አላቀም ነበርና እሱ እንዳለው ከ2015 ጀምሮ ሩጫው ላይ ነበረች ወጣት እንደነበረች ነው ነው። በጣም እናመሰግናለን መኮንን። እና ወደ ከሬዲዮ በፊት ከዜና በፊት ያወራን ስለነበረው አንተ አንድ ጽሁፍ አንበነበረ አጥር አድርገ ሰምራይዝ ታደርገውና በዛ ጽሁፍ ላይ ትንሽ ቆይታ እናደርጋለን። ዮናስም ሐሳብ እንሰጣለን። ከዛ በማስቀጠል ስለ አንበጣ ወረራውና ወረርሽኝና ወረርሽኝ ሰው ወረራ ነው ወረርሽኝ ለበሽታ እና ዲያስፖራውም ይጠበቃል የኛ አድማጮችም ተሳትፎ የሚያደርጉበት ውይይት ነው እናደርገው። ስለዚህ እስክንድር አጥር አድርገ በሁለት ደቂቃ ሰምራይዝ አድርገው የቀደመውን ጽሁፍን
እንደ ማጠቃለያ እንግዲህ ሁለት ነገሮች ነው ያነሳው። አንደኛው የሪፎርም ሲመጣ በሪፎርም ውስጥ የተካተቱትን ተታድሶ ወይም ደግሞ አንዳንድ ከለውጡ ጋር የተገናኙ ትምህርት ያደጉ አገሮች ሌሎችንም በመውሰድ ለምን ወስዶ ሁሌም ይደረጋል። ለውጥ ሲመጣ እንቅፋቶች ይኖራሉ። እነዛን አስወግዶ ወደ ሰላም ልማት ህዝብ በአንድነት ሀገሩን ወደ ለውጥ የሚያሻግርበት ነገሮች ባለመሰጠቱ የተከሰቱትን ችግሮች በተግባርና ከክስተቶች ጋር በመጠቆም ማንሳት አሁንም የዜጎች ልቀት ነው መኖሩን ማንሳት ሁለተኛው አሁንም ካለፈው 27 አመት ምንም ትምህርት ሳይወሰድ ያው እየተደገመ መሆኑን ምክንያቱም ሰው ከስህተቱ ይማራል። በብልጥ መንግስት በከፍተኛ ባለስልጣን ላይ ያሉ የባንክ የተለያየ ኃላፊዎች በስራ ኃላፊ ላይ የዛን አይነት ካለፈው ተምረው ለውጥ ማምጣት እንዴት አልተቻለም የሚለውን ለማንሳት ነው። ሌላውም በዚሁ ላይ የሚካተተው የሰላም ሚኒስትር የተከናገሩት ሁለቱም በመሃል በሰላም እንደመነጋገር እነዛም ኃይል ማሳየት እነዚህም በመሃል ሁለቱም የስልጣን ሽኩቻ ቢሆንም ተሳስቦ ሀገርን ወደ ልማት ወደ ሰላም የንጹሃን ዜጎች ልቂትን በመቀነስና ብቻልን በማስወገድ ወደ ልማት የምንሄድበት ነገር አልተሰራም በሚለው ነው። ስለዚህ ይሄንን አርገን በዚህ ላይ
ምናልባት ቀደም ከዚህ ጋር አያይዘን ምን ወያይበት አንደኛው እንደዚህ መፈናቀሉ ኢፍትሃዊነቱ በተለያየ መንግስት ስልጣን ላይ ያሉ ሰዎች የሚናገሯቸው ንግግሮችና ያን ተከትሎ በህዝብ የሚፈጠሩ ቅያሜዎችን እንዲሁም ደግሞ ከዚህ ጋር ተያይዞ በተለይ በአንዳንድ ህዝብ ልብ ውስጥ የተረኝነት መንፈስ አለ ለውጡ ከአንድ ተረኛ ወደ ሌላ ተረኛ ለውጥ ሳይሆን ተረኝነት ነው ያለው ነው። ይሄንን ደግሞ ማሳያዎች አሉ ተብሎ ከመጠቀሱ የተለያዩ አገራዊ ባለ አከባበሮች ሊሆኑ ይችላሉ ሚዲያ ሽፋኖች ሊሆኑ ይችላሉ እና እነዚህን እስቲ እስክንድር ዮናስ ይቀርታ ዮናስ ሐሳብ ካለ
እዚህ ላይ ያዛጠቃለልኩታል። ያው ይሄንን በተመለከተ አሁን ለምሳሌ ብዙ ፓርክ መናፈሻዎች አሉ። ነገር ግን በኢትዮጵያ ኦርቶዶክስ ተዋህዶና በኢትዮጵያ አዲስ አበባ ህዝብ ይበልጥ ከፍተኛ ቦታ የሚታወቀው የጃር ሜዳን ብንመለከት በኮሮና ምክንያት ወደዛ የአትክልት ተራ ሄዷል። ከፍተኛ አሁን የዛም ሂደቶች የዛም ድርጊቶች መንግስት ትኩረት ሰጥቶ አልሰራባቸው። ይሄንን ብቻ ሳይሆን የራሱም የክፍለ ከተማዎቹም የአዲስ አበባ ከተማ መስተዳድር በእንደዚህ አይነት ስራዎች ላይ ትኩረት ሰጥቶ አለመሰራቱ ምክንያቱም ሌሎች ይሄኛው የፈረሰ ያኛውን ብትገነባው ሂያው ነው።
ምናልባት የቆዩ ታሪካዊ ቅርሶቻችን የተለያዩ ኢትዮጵያዊነት ወይ ኢትዮጵያን ታሪክ ወይ አዲስ አበባን ታሪክ የሚገልጹ እንግዲህ አንድ ነገር በአንድ ቀን አይደለም የሚጀመረው እነዚህ መልከቶች በተለያየ ጊዜ በተለያየ በጣይት ሆቴል በመቃጠል እንደዚሁ አንድ በክርስ የተመዘገበ ለአሁን ስሙን ይረሳውት ይቅርታ ይፈረሰ እንደዚሁ ሲኒማ ሰይጣን ቤት ነው ሲኒማ ቤቱን ማፍረስ እንደዚህ ወሬዎች እንደዚህ አይነት ነገር ሲሰማ አዲስ አበባን ከአዲስ አበባ ዊነቷ ከአዲስ አበባ ዊነቷ ከኢትዮጵያ ዊነቷ ከአፍሪካ ዊነቷ የማውረድ እንዲሁም ኦሮሚያን እንገነባለን
ኢትዮጵያን እንደግፋለን
አይነት ንግግር እንግዲህ አዲስ አበባ
የማነሳሳት ያልኩ እነዚህ ንግግሮች አንደኛ ሰው ከመናገሩ በፊት ማሰብ አለ ጣሊያኖች የሚሉት ነገር አለ ምስማር ከመምታት በፊት ሶስት ጊዜ አሰ እና አንድ ንግግር ከመናገር በፊት ኢምፓክቱ ምንድነው ሊያመጣ የሚችለው በጥሩም በበጎ ነገር ምን ነው በተደጋጋሚ ከአምስት ስብሰባዎች ላይ በአምስት ስብሰባዎች ላይ የተናገሩት ግጭት እልቂት ፈጥሯል ህዝብ ደግሞ በስጋት ውስጥ ተከቦ እንዲኖር አድርጓል ከ15 ሚሊዮን ህዝብ የተለያየ ብሔር ተወላጅ በኦሮሚያ ክልል ውስጥ ይኖራል ግምት እንግዲህ ከ15 ሚሊዮን በላይ ተናጋሪ ቋንቋውን ተመሳስሎ የተለያየ ብሔሮች ይኖራሉ እነዚህ አሁን የሀገራዊ ስሜትና በልማትም በማህበራዊም በፖለቲካም የመሳተፍ እንትናቸው በስጋት ውስጥ ያለ በሳቸው በሚናገሩት ብቻ
አንባ በሳቸው ንግግር ብቻ ሳይሆን ምናልባት
አዲስ አበባ ውስጥ መሄድ ድርጊት አለ
አዲስ አበባ ላይ በተለይ አሁን አዲስ አበባ የጃን ሜዳንም ስላነሳ ነው ማለት ያው ሁሉንም የተረኝነት መንፈስ እንዳለ በህዝቡ በተለይ በለተለት እንቅስቃሴ እንዲሁም ባህላዊና ታሪካዊ በሆኑ ቅርሶችን በማፍረስ በመተካት ምናልባት አጫሉ ንሳ ከተገደለ ስንት ጊዜ ነው?
ሶስት ወር
እንግዲህ በስሙ ድልድይ በስሙ ትምህርት ቤት በስሙ ይሄ አንድ ሀገር እኩል መዘከር አለባት ጀግኖቿን እና ያ የተረኝነት መንፈስ አለ የሚል እንትን አለና እስቲ ከዮናስ ከኮንዶሚኒየሙም ከምንድነው ከጃን ሜዳም ከዚህ ከኤሬቻም ከመስቀል አደባባይ ከመስቀል አካባቢ ከዚ አጠቃላይ ጠቅላላ አርገ ይሄን ስሜት እንዴት ተገልጿል
በጣም እንግዲህ ጥሩ ሐሳብ ነው ያነሳችሁት እስክንድርም እንግዲህ ለመነሻ ሐሳብ ብዙ ነገሮችን ለመዳሰስ ሞክሯል አጠቃላይ ከለውጡ በኋላ የመጡ ተግዳሮቶች ምንድናቸው ትሩፋቶችስ ምንድናቸው አብዛኛው የህብረተሰብ ክፍል ኢትዮጵያን ለውጡን እንደ ለውጥ ነው የምንቀበለው ነው ወይስ እንደ ሰቆቃ ነው የምንቀበለው የሚል ነገር አለ አብዛኞቹ ኢትዮጵያን እንግዲህ የሚያስማማ ነገር ለውጡ ይዙብኝ መጣ የሰቆቃ ማዕበል አለና ከዚህ ጋር በተያዘ ቅድም ተነግሯለው የመናገር ነጻነት የመደራጀት ነጻነት ፕሬስ ኮንፈረንስ ጋዜጣ የመግለጫ የመስጠት እንኳን መብት የሌለበት ሁኔታ ነው በፍት ጊዜ እንኳን በህዋት ጊዜ ባለፉት 27 አመታት ሲመረ አግርቷ ሲመረ ነበር ህዋት ፕሬስ ኮንፈረንስ እንኳን ሲከለከል አልሰማንም ነበርና አሁን በአሁን ሰዓት ነው ከዚህ በከለውጡ ምክንያት ፕሬስ ኮንፈረንስ ሲከለከሉ ያየንበት ሁኔታ አለ ያደዋይ ፍርዶችን ማየት እንችላለን ቅድም ተናግረዋለሁና ለውጡ ላንዳንዶች ሰቆቃ ነው ይዞብን የመጣው ብለው የሚናገሩአሉ ለኔም የተረኝነት ስሜት ነው ተረኝነት ይዞ ተረኝነት ከተረኝነት ውጪ እንደው መልካም ነገር አለብኝ አላስም የብሔር ተረኝነት በፊትም የነበረው የብሔር በስልጣን ድድ ላይ ያሉ ሹመቶች ብሔር መስሪያ ተደረጉ ሹመቶች ናቸው አሁንም ብሔር መስሪያ ተደረጉ የተረኝነት አሳሰቦችና ተግባራቶችን ነው የማያውና ከዚህ አንፃር እንደመነሻነት ለምሳሌ የኮንዶሚኒየም ጣድልዶችን ማንሳት ይቻላል እንግዲህ ኮንዶሚኒየም አብዛኛው ሰው ሲቆጥብ ከሚያገኘው ገንዘብ ላይ የአዲስ አበባ ኑሮ ይታወቃል የምንክስ ደሞዝ ይታወቃል ከዚህ አርጎ መድቦ ቆጥቦ እስካሁን ድረስ ለራሳቸው የቤርቶላጆች ላይ ያከፋፈሉበት ሁኔታ አለና ግልጽ የሆነ ተረኝነት ግልጽ የሆነ ያሳሰቦችን የተረኝነት ተግባራቶችን በአዲስ አበባ ከተማ ላይም ብሎም በሀገሪቷ ላይ እያየን ያለንበት ሁኔታ አለ ምናልባት አሁንም ቢናም ቀደም አስተው ነበር ስከሪቻ ክብረ ባህል ጋር እንደው አጠቃላይ ለማንሳት ያህል እንግዲህ ሪቻ በራሱ የሚያጨቃጭቅ ነገር አለ አንዳንዱ ሃይማኖት ነው ይላል አንዳንዱ ደግሞ ባህል ነው ይላል ሶ ሃይማኖት ስከሆነ መንግስ በሃይማኖት ላይ ጣልቃ ይገባል ወይ ሃይማኖትም ደግሞ በመንግስ ላይ ጣልቃ አይገባም ይልገ መንግስ ላይ የተጻፈ ነገር አለና በመንግስት ኢንቮልቭ መደረጉ በመንግስት ድጋፍ በመንግስት ሰፖርት በመንግስት በጀት በመንግስት ሚዲያዎች በመንግስት ብዙ እንትኖች በመንግስት ጋፍ ተደርጎ ሪቻ ክብረባል በደም ፕሮሞት የተደረገ ነውና ከዚህ አንፃር መንግስት ወይም ደግሞ ሪቻ ክብረባል ባህል ነው ካልን ለሌሎችስ ባህል ፓራራሊ የሚሰጠው ድጋፍና ፕሮሞሽን እኩል ነው ወይ ለምሳሌ ለሪቻ ክብረ በዓል የሚሰጠውን ትኩረት እኩል ለጨምበላላ ፍቺ ጨምበላላ ሲዳማ አካባቢ በሚከበረው ልክ አዲስ አበባ ላይ በዛ ኩል ፕሮሞት ያደርጋሉ። ይ ባህል ነው ካልን ደግሞ የ ምንድነው አማራ አካባቢ ሶልና አሸንዴ ይባልን መልእክት እንቻለና እነሱም በዛ ልክ ፕሮሞት ይደረጋሉ ይብለን ስናስብ አይመስለኝም። ከዛ ይልቅ ግን በቃ አሁን ያለው መንግስት ተነኛ ነኝና የፌደራሉ መንግስት የራሴ መቀመጫ ነውና በዚህ ማንጻር ባህልን ቋንቋይን ብሬሎች ላይ እጭናለሁ ብሎ የሚያደርገው እንቅስቃሴ ነውና ለምሳሌ ቀደም ያነሳው ነገር አለ ከባንዲራ ጋር በተያያዘ አዲስ አበባ ውስጥ እንግዲህ ባንዲራ ስንል መገለጫ ነው ዓለም አቀፍ መድረክ ላይ የምናሳየው የድላችን መገለጫ ነው አረንጓዴ ቢጫ ቀይ እኛ ኢትዮጵያን ብቻ ሳይሆን ብሎች አፍሪካ ሀገሮችም ከኛ የኛን ቀለም ወስደው የራሳቸው ልዩ ምልክት ያደርጉበት ሁኔታ አለ የነጻነት ምልክት ይሄን ልዩ ምልክት ያደርጉበት ሁኔታ አለ። በዚህ በመስቀል ባህልም ይሁን ከመስቀል ባህል ውጪ አዲስ አበባ ላይ በተለይ ኦሮሚያ ክልል ላይ አረንጓዴ ቢጫ ቀይ ባንዲራ ይዞ መንቀሳቀስ እኮ የሚያሳስር በህግ የሚያስጠይቅ ሁኔታ ባልንበት ሁኔታ ላይ አሁን ተረኝነት የለም ብሎ መናገሩ ላያስደፍርችናል። ግልጽ የሆነ ተረኝነት ግልጽ የሆነ አላግባብ ተግባራትን ያያየን እንመለከታለን። ሬቻም ክብር ባለ ለምሳሌ ከ3 እስከ 5 ቢሊዮን ብር በጀት የአዲስ አበባ ወንዞችን በማጽዳት በሚቀጥለው በጀት አመት ላይ የሬቻ ክብር ባል አጠቃላይ ባሉ የወንዞች ላይ ሊከበር ይገባል የሚሉ ሽመልሳሉ ሲተናገሩት ነገር አለና ይሄ የሚያሳየው መንግስት በራሱ በጀት በራሱ ፋይናንስ የሪቻን ክብረ በዓል ፕሮሞት እያደረገ ነው። ፕሮሞት መደረጉ ነው ችግር የለበትም መከበሩም ባህል ነው። የሪቻ ብቻ ሳይሆን ሌላም ባህል ካለው አዲስ አበባ ላይ መከበሩ ችግር የለውም። ግን አሁን ያለው መንግስት ሪቻን ብቻ በልዩነት ነጥሎ ያን ያህል ማግዘፉ የብሔር ተረኝነቱን በደንብ ያጎላበት መንገድ ነው ያስባለሁ።
እና መሰግናለን በጣም እስክንድር። በደንብ ዮናስ በጣም አሪፍ ጥሩ አርገን ይገለጽከው። ምናልባት ለዚህ መንሴ የሆነው ከዚህ በፊት ኢትዮጵያ አማራይዝድ ሆናለች ወይም የአማራ ባህል የአማራ ቋንቋ የአማራ ካልቸር ኢትዮጵያን እንትን ብሏል ብሎ ስለሚያስቡ አሁን ኦሮማይዜሽን ኢትዮጵያን ወደ በገዳ አቃፊነት ኦሮሙማ ኦሮማይዜሽን ማለት ይመስለኛል አው የገዳና አቃፊነት በትምህርት በካሪክለም ውስጥ እንዲሰጥ ሁሉ እንትን የማድረግ ምናልባት አንዳንድ ነገር ከስልጣኔን ተከትሎ ነው የሚመጣው። ቋንቋ በተለይ ዕውቀት ከስልጣኔ ጋር ይመጣል። እንግሊዘኛ ቋንቋ ብቻ ሳይሆን ለምሳሌ በአማርኛ ማንሰይማቸው ነገሮች አሉ የነሱ ፈጠራ ውጤቶች
ይዋዋሳል። ቋንቋም
አብሮ ስልጣኔ የሚዋዋሳል ከቋንቋ ጋር። ለአማርኛ መስፋፋት አማርኛ ቋንቋው ብቻ ሳይሆን አብሮት ያለው ባህሉ አመጋገቡን እንጀራውን ወይ አለባበሱን ምናም አብሮ ነው የሚስፋፋው። ቋንቋን በማስፋፋት እንደዚህ በመጫን አይደለም ኢምፖዝ በማድረግ አይደለም። አንድን ሰው እንዲማር እኔ ተመረያለሁ ለምሳሌ በተወለድኩ ባደኩበት አካባቢ ሲዳምኛ መማር ነበረብን። አዎ ተምራለሁ ግን ትምህርት ላይ ከተማርኩት ሲዳምኛ በአካባቢዬ የሚናገሩ ሰዎች ከሆኜ የተማርኩት ይበልጣል። እንደዚህ የሚጫንብ ነገር አይደለም ሆነ ያለበት ማህበረሰቡ ራሱ የሚቀበለው በካሪክለም ቀርጻል ተሰደው ካልቸርም እንደዛው ሁሉ መወራረስ ዋን ዌይ ሳይሆን ቱ ዌይ ትሩ ዌይ። ኢትዮጵያ 80 ምናምን ብሔር አለ ሁሉም ተወራርሷል ሁሉም እንትን ብሏል። ያንደኛውን አስተሳሰብ ብቻ ለመጫን ያንደኛውን በግድ እንዳሉት አይዘር ኮንቪንስ ያደረገን ወይም ኮንፊውዝ ያደረገን ይሄንን አስተሳሰብ እንጭናለን ዲሞግራፊን ቀይራለን ብለው የሚናገሩ ሰዎች ናቸው አሁን ስልጣን ላይ ያሉት። በጣም በሚያሳዝነው ሁኔታ ለሚናገሩት ነገር አካውንታብል አይደሉም እየተጠየቁም አይደለም የሚጠይቃቸው ማካል የለም ምክንያቱም እነሱ ናቸው በሚችሉት መጠን ስልጣናቸውን የማራዘምና ይሄንን ዶክተር አቢ ከላይ ሆኖ ኢትዮጵያዊነት ለዛ ያላቸው ንግግሮች ወይም እንትኖች ያረጋል። መቀመጫው አዲስ አበባ ለምሳሌ በኢሬቻ ባህል አንድ ሲንግል የኢትዮጵያ ባንዲራ አልነበረም። ሲንግል
እንደ ህዝብ እኮ እየነቃ ነው አፈጻጸምን እያየ ነው ምን ለህብዬ ነው ያ ይወራኝ ምን እየተደረገ እንደሆነ ህዝብ እኮ ያቋል ያል አሁንም ራሱ በምርጫ ፍትህና ግልጽ የሆነ ምርጫ ከተካሄደ በዛ ላይ ለምሳሌ ታከለውማ ወንጀል ሰሩ ተባለ ኢዜማ አወጣ ደሞ የተደረጉት ምንም ለደላ ቦታ ተሾሙ እንጂ ምንም ነገር የለም። እንደገና ደግሞ አዎ እንደገና አሁንም ያው እየተካሄደ ነው
አዳነች አበበም
ከበር እንደመስጠት ነው እንጂ እየተካሄደ ያለው ምንም አይነት ለውጥ የለም። አሁን ከፍተኛ ባሎ ወንጀሎች ናቸው ስልጣን ላይ ያሉ። ምንም አይነት ሪፎርምም ቢሆን እኮ የተወሰነ ተሐድሶና ለውጥ ተደርጎ ምክንያቱም በ27 አመት
وجنون يميجر ليفتر درجة يهدك بالسلطانو كم كويس زواينة حسابوستي علونا تعالوا تونجنا سلطة بيانس كنا زواستي
كذا بال ألت
أنسو
ألت ألت لككم
مني كذا سكالت لككم هنا غير تجري فتام منو باتك
بس تكلم قدي موسيقى أنك جواب بزعلن وده ميكاتلو برنامج أчин كمال فاتشين بفيت عند موسيقى أنك جواب بزنا وده ميكاتلو برنامج أчин نالفالن نامس أجنال نابراي تقولن نتقولي تصفارك نرجعلن بس الكتر أчин بمرة أول أستاذ تاسساب كلا شون ساتون جواب بزعلن ملكام كويتا ፕሮግራማችን ያ ማለት ከዚህና በኋላ ያለው ፕሮግራማችንን ማጠረባለው ይጀምራናል አሁን የመጨረሻ ፕሮግራማችን ከዚህ በኋላ እናስተላልፈው ወይም ረጅሙን ሳትመስደው በኢትዮጵያ ውስጥ በሰሜን ኢትዮጵያ ለሶስተኛ ጊዜ ምናልባት የተከሰተውን ያንበጣ ወርሽኝና የተከሰተ ያስከተለ ያለውን ከፍተኛ ጉዳት የመንግስት ምላሽ በተለይ ግን ትኩረት እናደርገው ማበረሰባችን እኛ ምን ማድረግ ይተበቀብናል ምክንያቱም ገና ውጤቱን አልታየም ኮሙሊቲቭ ኢፌክቱ አልታየም ውጤቱ የታየ ነው ለታዊ ውጤቱ የታየ ነው ነገር ግን ከዚህ በባህላዊ መንገድ
እያረሰ በሚኖር ህዝብ ላይ ሊፈጠር የሚችልውን ችግር እየፈጠረ ያለውን ችግር ስናስበው መጪው ጊዜ ከዚህ የበለጠ ያሳስባል። እንዴት ነው መልሶ ማቋቋም የሚቻለው? እንዴት ነው ሰው መልሶ ማቋቋም ብቻ ሳይሆን በእርግጠኝነት ከዚህ በፊት ዓለም አቀፍ ሁኔታዎች ላይ የተዘገቡ ኢትዮጵያን ለድርቅና ለችግር የተከሰቱ ስማችን መጥፋቱ አይደለም። ኖርማሊ በራሳችን ስራ መተካት መመለስ መቻል አለብን፣ ማቋቋም መቻል አለብን፣ መርዳት መቻል አለብን። ስለ ችግሩ ከአመት በኋላ እንዳልኳችሁ የሚቀጥለው አመት የኛ ሀገር ገበሬ ብቻ ሳይሆን የከተማው ህዝብም ሴቭ የሚያደርገው ተረፈ ምርት የለው፣ በጣም ትንሽ ነው የሚያመርተው። ያችን ያመረታትም ለትምህርት ቤት ለልጆች ወይም ዴይሊ ኮንሰምፕሽን ነው የምትሆነው። ወደ ኢንቨስትመንት ወደ ሰፊ እንቅስቃሴ አልተገባም። እንከተለው በጣም ባህላዊ የሆነ የግብርና ዘዴ ነው። ኢሪጌሽን አንጠቀምም። የተፈጥሮ ዝናብን በመጠበቅ የሚደረገው አስተራረስ ስርዓት ነው ያለን። መሬቱ በማዳበሪያም በምንም ለምነቱ እየቀነሰ የመጣ መሬትና ይሄን እና አንድ ላይ አድርገን ስናስበው ኢትዮጵያ ከባድ ችግር ውስጥ ትገባለች ገብታለችም። እና ምን ማድረግ ይተበቀብናል? እንዴት ነው ማድረግ ያለብን? ምን አረጋውም የሚለውን አንስተን ወይ አብዛኛው ነገር አድማጮች እየደወሉ አስተያየታችሁን በዚህ ሰዓት እንፈልጋለን። በሁሉም ባለው ባቅሙ ምን ማድረግ እንዳለበት ምን ማድረግ እንዳለብን እኛም እንደ ሚዲያ ይሄንን ለማስተባበር ምን አረጋው ነገር ካለ እናረጋለን። እስቲ ዮናስ ስለዚህ ነገር
እንግዲህ ያው ቢኒ እንዳነሳው አስከፊነቱ ምንም ጥያቄ የለውም። አርሶ አደሮች ላይ የደረሰው የአንበጣ ችግር በተደጋጋሚ ነው፣ ዛሬ ብቻ አይደለም፣ ከዚህ በፊትም ተከስቷል። እንግዲህ መንግስት የአቅም ውስንነት እንዳለበት ለመታዘብ ችያለሁ። የአውሮፕላን ለርጭት የሚያገለግሉ ኬሚካል ለርጭት የሚያገለግሉ የአውሮፕላን እጥረት እንዳለበት ከዚህ በፊትም የታዘብኩት ነገር አለ። የዛሬ አመት አካባቢ እንደዚህ ሰሜን ብሔራዊ ፓርክ ሲቃጠል ለርጭት የሚሆን ደኑ ሲቃጠል ለርጭት የሚሆን አውሮፕላን ከኬንያ በመዋስ ነበር የእስራኤሎች የሙያ ድጋፍ አደረጉ። ኬንያዎች ደግሞ የኬንያ የሚገኘው የብሔራዊ ፓርኮች የአውሮፕላን ድጋፍ አድርገው ርጭቱ ተካሂዶ እሳቱ ማጥፋት ቻለና መንግስት ካለፈው ነገር አሁንም እየተማረ ያለ አይመስለኝም። እንደዚህ አደጋዎች ሊፈጠሩ ይችላሉ ብሎ ቀድሞ አናሊሲስ በመስራት ቀድሞ አናሊሲስ በመስራት ይሰማል ቀድሞ አናሊሲስ በመስራት ችግር ይፈጠራል ብሎ ዝግጅቶችን ማድረግ ውስንነት መለከታለሁና አሁን ያለው ነገር እጅግ በጣም አሳዛኝ ነው። በማህበራዊ ሚዲያዎች ላይ ስንመለከት አንዳንድ ፎቶግራፎችን አንድ እናት
በጣም
አንበጣዎችን ሲያባሩ የምናይበት ፎቶ አለ።
በጣም
ደግሞ እሱን ፎቶ ከዚህ ጋር አሁን ካለው የብልጽግና ፓርቲ አመራሮች ጋር የፓርክ ምርቃትን ሲያነጻጽሩ እዛ ችግር አለ፣ እዚህ ደግሞ የፓርክ ምርቃት የእንጦጦ ፓርክ ምርቃት ይካሄዳልና ከዚህ አንፃር መንግስት ትኩረት እየሰጠው አይደለም ብለው ብዙ መነጋገሪያዎች ይፈጠራሉ። በእኔ ምክንያት መንግስት አሁንም ልዩ ትኩረት እየሰጠው አይደለምና ችግሩ ፋይናል ሪዛልቱ ሲታያው ድርቅ ማሰብ እንችላለን። ብዙ ችግሮች ትኩረት መስጠት እንዳለበት ይሰማኛል።
ምናልባት በአንድ ቀን በአንዴ መጥቶ የሚበሉት ትላንት 2500 ሰው የሚሆን ምግብ ነው በአንድ ቀን ከአንድ በሰፈሩበት ቦታ ላይ የዛን ያህል ነው ጉዳትና ውድመት ፈጥሮ መሄዱስ። በዛ ላይ እንዳልከው በማህበራዊ ሚዲያ የሚታዩ ምስሎች በጣም ልብን የሚነኩ ናቸው። እንግዲህ ድጋፉ ምን አይነት ነው መሆን ያለበት? ኢትዮጵያ ሁሌ ኢትዮጵያ ስለ ፖለቲካው፣ ስለ ምኑ፣ ስለ ደስታው፣ ስለ ምንድነው፣ ስለ አትሌቲክሱም፣ ስለ እንደዚህ ነው መንግስት እንደዛ ነው ከማለት በተጨማሪ አገራችን እናቶቻችን አባቶቻችን እርዳታ በሚፈልጉበት ሰዓት ላይ ካልደረስን ጥቅሙ አይታየኝም ማለት ኢትዮጵያዊነት ስሜቱ ያ ነው ብዬ ነው ማስበው ነኝና እንዳልከው የሄሊኮፕተር ምንድነው ቴክኒካል የሆነ ድጋፍ ነው መጀመሪያ የሚመስለኝ የምግብ እርዳታ ማድረግ ነው። በስተክክል የምግብና በቃ
ያው ከፍተኛ ድርቅና ችግር ነው የሚነሳው
ከሰተው
እንትምም እንደው ስፋቱን ለማሳየት ያህል አይሰማም
ድምጽን እስቲ ማይክ 3ን ሞክረው
አይሰማም?
እስቲ አንድ ላይ አርግና ሞክረው። አ
ይሰማል?
ናጋተል ጋተል
የችግሩን ስፋት አሁን እንግዲህ በአገራችን ላይ በጣም ሌሎችም ችግሮች አሉ። ይሄ ሲጨመር ይሄንን ማለት ምንድነው? አሁን በስድስት ሪጅኖች በአፋር፣ አማራ፣ ድሬዳዋ፣ ኦሮሚያ፣ ሶማሌ፣ ትግራይና እነዚህ አማራን ክልል አጠቃላይ እነዚህ ላይ ከፍተኛ ሆነ እና ቢያንስ ከአንድ ሚሊዮን 755,000 ሜትሪክ ቶን ሄሎ ባንድ የሚያወድሙ ማለት ነው። ይሄ ማለት ምን ያህል በዚህ ችግር ላይ ባለብን በዚህ ችግር ላይ ከፍተኛ እንደሆነ እኛ ደግሞ ሰው መሆናችን እናንተ ቢታው በዚህ ችግር ላይ ከፖለቲካው ችግር ከዚህ ችግር ተጨምሮ ይሄ ሲጨመር ምን ያህል ወገኖቻችን ላይ ምን ያህል እልቂት እንዳለ ነው። እና መንግስትም ትኩረት እንዲሰጠው
ቀስቀስ
አለብን። እኛም ደግሞ የበኩላችን አስተዋጽኦ እንድናደርግ።
አድማጭ አህመድ ሬዲዮ መስመር ላይ ገብቷል። አህመድ በዚህ ጉዳይ ላይ ሐሳቡን ሊያስተላልፍ ይመስለኛል። ድምፅህን አመድ ከፍ አድርገው።
ኦኬ፣ አንዴ ቆየ። ትሰማለህ?
ትሰማለህ?
በጣም ቆንጆ።
ከጀርባ ያለውን ሬዲዮ ምዘጋለን።
ኦኬ። እኔ ነኝ ወይስ እየቀጠለ ነው ንግግሩ?
አንተ ጋር ነው፣ ከአንተ ጋር ነው የሚሰማኝ።
ኦኬ፣ እንግዲያውስ ምዝጋው።
መልካም፣ አሁን ዘግተዋል። እሺ፣
ኦኬ። አክቹአሊ በዚህ አርስ ላይ መናገር የፈለኩት ምንድን ነው፣ ይሄ ምንም አይነት ፖለቲሳይዝ መደረግ የሌለበት አርስት ነው። ይሄ መንግስት ጥፋት ይሁን የህዝብ ጥፋት እዛ ውስጥ አሁን የምንገባበት ጊዜ አይደለም። ወደፊት አናላይዝ ልናደርግ እንችላለን። አስቀድሞ መታሰብ ነበረበት ወይ ፕላን መደረግ ነበረበት ወይ ችግሩን መመልከት ይገባ ነበር ወዘተ የሚለውን ወደኋላ እንተው። አሁን ህዝብ ማዳን ነው። ወገኖቻችን በዚህ በተፈጥሮ ችግር እንደዚህ መከራቸውን ሲያዩ ኢትዮጵያ ኢትዮጵያ ምንሉ በውጭ ያለን ወገኖች የተቻለንን ተረባርበን እርዳታ ለማድረግ መሞከር መቻል አለብን። ይሄን ለማስተዋወስ ነው፣ ይሄንን ለአድማጮቻችን ለመግለጽ ነው። በፍጹም በፍጹም በአሁኑ ጊዜ ፖለቲካ ምክንያቱ ይሄ ነው ምክንያቱ ያ ነው የሚለው ውስጥም መግባት የለብንም። ኢትዮጵያዊ ነኝ የሚል በሙሉ ሌሎችም የሰው ልጅ አደጋ ሲደርስበት ዝም ብለው ማየት የማይፈልጉ ኢትዮጵያ ብቻ ሳይሆን የጎረቤት ሀገር ወገኖቻችንም ቢሆኑ ለዚህ ለሰብአዊነት መነሳት አለባቸው ባይ ነኝ። የኢትዮጵያ ድምጽ ሬዲዮም ደግሞ ለኢትዮጵያና ለኢትዮጵያዊነት የቆመ እንደመሆኑ መጠን ከሚቀጥለው ሳምንት ጀምሮ በደንብ ተወያይቶ ራሱ ስራ አስኪያጁ ሰራተኞቹ ጋራ በደንብ ተወያይተን እንዴት አድርገን አገራችንን ህዝብ መታደግ እንደምንችል እንወያያለን። ከህዝብ ጋርም እንወያያለን። ራሱም ሬዲዮኑ ያቅሙን ሰው መቼም ያቅሙን ከወረወረ ፈሪ አይባልም። ያለንን የምንችለውን እናደርጋለን ብዬ ተስፋ አደርጋለሁ። ግን ካሁኑ ኢትዮጵያኖችን ለዚህ ከዚህ የበለጠ አስተካቂ አደጋ አይደርስም። ከዚህ የበለጠ መቋቋም የምንችለው ከተረባረብን ልንቋቋመው የምንችለው አደጋ በህዝባችን ላይ ሊደርስ አይችልም። ይሄ ሰው ሰራሽ አይደለም፣ ተፈጥሮ ነው። ይሄንን ማሸነፍ እንችላለን። ሰው የሚሰራው የተንኮል አደጋ ሲሆን ኮምፕሊኬሽን ሊኖረው ይችላል። በፖለቲካም በምንም አንዳንድ ተንኮለኞች የሚሰሩት ጽንፈኞች የሚሰሩት አደጋ ከፍ ያለ ሊሆን ይችላል። ይሄንን ግን ከተባበረን አንድ ከሆነን የማንተባበርበት ምክንያት አይታየኝም። ምክንያቱም ይሄ የፖለቲካ አቋም የአይዲዮሎጂ የዘር የሚጠይቅ አይደለም። አንበጣ ዘር አያይም። አንበጣ የአይዲዮሎጂ እንትን አይመለከትም። ትግል ማውደም ነው ስራው። ለዛ ደግሞ ሁላችንም ዘር፣ ሃይማኖት፣ ጾታ ሳንለይ በሰውነት ብቻ አንድ ላይ ሆነን ይሄን ነገር መቋቋም መቻል አለብን። እንግዲህ ኔክስት ዊክ በሚቀጥለው ሳምንት እዛ ያደረሰን ፈጣሪ በሰላም ይሄንን ነገር በሰፊው ከ ከአድማጮቻችን ጋር ተወያይተን የምንችለውን እናደርጋለን ብለን ተስፋ እናደርጋለን። ይሄን ለማለት ነው
እና መሰግናለን
በሙሉ በዚህ እንዲሰለፍበት አደራ ለማለት ነው።
በጣም እናመሰግናለን አመድ። ያው ሌሎች አድማጮችም እየደወላችሁ አስተያየታችሁን ድጋፋችሁን ሐሳባችሁን እንድትሰጡን እንጠይቃለን። በጣም እናመሰግናለን አመድ። መልካም ቀን። እንግዲህ ተመልሰናል። እንግዲህ ሌሎች አድማጮችም ይደውላሉ የሚል ግምት አለኝ። ምክንያቱም ይሄ ኢትዮጵያኖችን አሁን ባንድ ላይ ቆመን በፊት በየ10 አመቱ በየ15 አመቱ ድርቅ ይከሰታል። ያው እሱ ፕሬዲክተብል ነው። ያው እንዳል ባህላዊ የግብርና ዘዴ ከመከተላችንና ከ ተፈጥሮን በመጠቀም ዝናቡን የተፈጥሮን ብቻ በመጠቀም ስለሆነ ግብርናችን አንዳንዴ ዝናብ ጥረት ያጋጥማል። ይሄኛው ግን በብዙ አመት አንዴ የሚከሰት ነው። የሚፈጥረውም ችግር በጣም ከፍተኛ ነው። ኢሚዲየት ዳሜጅ ነው። ሰው ሰብሉ ሳይሰበስብ አመቱን ሙሉ የለፋበትን ሰብል በደቂቃዎች በሰዓቶች አመድ አርገውት ነው የሚሄዱትና ባህላዊ መንገዶችንም ተከትለዋል ሞክረዋል መሰለኝ ጪስ ማቃጠልና ድምጽ ማሰማት ምናምንና ግን አይሆንም። አሁን በከተማዎች ባለፈው ከተሞች ላይ ተከስቶ ነበር ትናንሽ የተለያዩ ከተሞች ላይና ማባረር ይችላል ከተሞች ላይ። ለምንድን ነው ድምጽ ማሰማት? ያው ከተማ ኮንክሪት ጃንግል በለው ይሄ ህንጻዎች ስላሉ ምናምንም ድምጹን እዛው ያስቀራዋል ይወጣል in a sense። ገጠር ግን ሰፊ ቦታ ነው። ምን አይነት ድምጽ ማስ በታስጣሉ እነሱ ማባረም እንት
ይቻል
አይደለም። በዛ በጣም አስቸጋሪ ሁኔታ በጣም አደጋችና አስቸጋሪ ስለሆነ ድጋፉ ሜዛን ያህል እንግዲህ ለ በጣም ሙሉ ሙሉ ትኩረት በቃ በዚህ ሰዓት ኢትዮጵያዊ አገሩን የሚወድ እናቱን የሚወድ ወገኑን የሚወድ ሰው በዚህ ሁኔታ ላይ የግሉን አስተዋጽኦ በማድረግ ወገኖቻችንን መርዳት ፍላጎት ሳይሆን ግዴታችን ነው። ይሄንን መወጣት አለብን ላለው ዮናስ ወይ እስክንድር
ያው አንተ ተጠቅሷል። ያው ከበዚህ ላይ ተጨምሮ ባለብን የፖለቲካው ድንገት በዛ ላይ ያለን ህብረተሰብ ያኗኗር ሁኔታ እንግዲህ የተሻለ ነው ምንለው አንዱ ለአንዱ ነው።
በእውነት አዎ
ለመረዳዳት አለብን።
እንግዲህ ወቅቱ ራሱ ኮሮና ወቅት ነው።
አስተባብርን ይችላል ኮንም የሚያስተባብር እኛ እንደ ሚዲያ መልክቱንና የኛ በዚህ ዙሪያ ላይ የማናቸውንም ለማድረግ ዝግጁ መሆናችንን በማሳወቅና ህብረተሰቡ ደግሞ የኔ ጉዳይ ነው ኢትዮጵያዊ ነኝ የሚል በሙሉ በአንድ ትንፈጥሮ ልክ ባባይ ላይም በሌሎች ላይም በአንድነትን እንዳሳየ ሁሉ በዚህ ላይም ደግሞ አንድነታችንን አሳይተን ይሄንን ደግሞ አቅማችንን ያህል አስተዋጽኦ ማድረግ አለብን ለወገኖቻችን የምንለው።
መልካም በጣም አመሰግናለሁ።
አሁን እንግዲህ የፋናን ኒውስ ያየው ነበር ኢቢሲ የሚያካው ነገር አለ። አሁን የግብርና ሚኒስቴር አምስት አውሮፕላኖችን ወደ ስራ ለማስገባት ዝግጅት ጀምሯል የሚነገር ያየው ነው። ምናልባት አሁን የረፈደ ቢሆንም እነዛ ውድመቶች ሁሉ ከተከሰቱ በኋላ ቢሆንም ግን አሁንም ጊዜ አለን ይሄን ለመስራት እና ችግሮችን ለመፍታት አሁንም ጊዜ አለን። እንግዲህ ዝም ያለው ዲያስፖራ በመተባበር እንደቀደምት ህብረታችን ለብዙ ነገር ሰፖርት አድርገና ህዳሴ ግድቡ ማንሳት ይችላል። ስለዚህ ተባብረን እነዚህን ችግሮች መፍታት የምንችልበት መንገድ ብንፈጥር፣ ነገር ግን ችግሩ መፍታት ያለበትም ለጊዜው ብቻ ሳይሆን ቀጣይነት ያለው ሶሉሽን ብንፈጥር ቀጣይነት ያለው ለምሳሌ የአደጋ መከላከል ዝግጅት ኤጀንሲ ዋና ተግባሩ ይሄ ነው። ቀድሞ ይሄ እነዚህ ነገሮች ሊፈጠሩ ይችላል ወይ ደግሞ ከተፈጠሩ በኋላ አስቸኳይና አፋጣኝነት መስጠት ነውና ምናልባት አስገባሽ እንግዲህ ለርጨት የሚያስፈልጉ ነገሮችንም መንግስት በራሱ አቁም ካልሆነ ካልሆነ ደግሞ እዚህ ያለው በመተባበር እነዛ ነገሮች ፊክስ ማድረግ አለበት በያስባለሁ።
እናመሰግናለን። አንድ አድማጭ መስመር ላይ አሉ። ጤና ይስጥልኝ። እሺ ውይይት ያደረግን ያለ ነው ሰላም በጣ ኢትዮጵያ ውስጥ ከስተታን በጣ ወራ ነውና የኢትዮጵያኖች ምን ማድረግ አለብን የሚል ውይይት ያደረግን ያለ ነው። ያደመጥሽ ከሆነ
አው እንግዲህ አንበጣ ወረርሽኝ ምስራቅ አፍሪካ እንደምናየው ግብጽንም ኬንያንም ሌሎች ሀገሮችንም ያስቸገረ እንትን ነው። በአጋጣሚ በዚህ ወቅት እንደሚነሳ ያለም የርሻ ልማቶችን ሲናገሩ ነበር። ኢንቫይሮንመንታሊ ይሄ ከፍተኛ ዝናብ ያንበጣ ወረርሽኞች እንደሚነሱ ከአንድ አመት በፊትም ይሄ ነገር እየተነገረ ነበር። በተለይም የሚያጠቃቸውን ሀገሮች ብሎ እንደ ኢትዮጵያ ያሉ ሶማሊያ፣ አህማና ኬንያ ምናምን የተባሉ ሀገሮች እንደሚያጠቃ ተነግሯል። ያ ወረርሽኙ ከባድ ነው። ጊዜውም ደግሞ እንዳላችሁት የኮሮና በሽታ ያለበት ነው። ገበሬው እህሉን እንዳይሰበስብ እርሻው ጋር ትኩረት እንዳያደርግ እንደምታውቁት ያው የኮሮና በማህበር እንዳይሰራ በህብረት እንዳትሰራ የኮሮና በሽታ ችግሮች ከፊት ለፊት ተጋፍጦበታል። ያ ነገር ይሁን እንጂ ከዚህ በፊትም ዓለም ላይ እንደዚህ አይነት ነገሮች ተከስተው ያውቃሉ። በነበሩ ስርዓቶች ከዛም በፊትም የነበሩ ስርዓቶች መንግስታት በነበሩበት ጊዜ እንደዚህ አይነት ነገር ሲነሳ ብዙ ጊዜ ምንድነው ገበሬው እርስ በርስ ወጥቶ አብሮ ሆብሎ ወጥቶ እነኚህን ወረርሽኞች ዘርን የመሰብሰብ እንደዚህ አይነት ነገሮች ይደረጋሉ። አሁን ግን ወቅታዊ ሁኔታ ይሄን እንዳደረጋ አድርጎታል። ግን በተቻለ መጠን አሁን አንበጣውን ለማባረር ህዝቡን አንድ ላይ ተሰበስበው ምንድነው የሚያመጣው በሽታው ደግሞ መተላለፍ ነው። በሽታው ደግሞ ምን ያህል ከባድና አደገኛ እንደሆነ እኛም እዚህ አውሮፓና አሜሪካ ያለ ነው ያየን ነው። ግን አንድ ነገር ነው የምለው ምንድነው ይሄንን ነገር ለማድረግ መንግስት ብቻ ሳይሆን ሁላችንም ዲያስፖራውም ኢትዮጵያ ውስጥ ያለው ዲያስፖራውም ይሄንን ነገር ተባብሮ ቢሰራበት መልካም ነው ላለው። ግን እናንተም አንድ አስተያየት እንደ አድማጭ መናገር ፈልጌ ነበር። ቀድም ውይይት ስታደርጉ እየሰማው ነበርና
መልካም
አንድ የሬዲዮ ጣቢያ ወይ ደግሞ አንድ ጋዜጠኛ ኖርማሊ አንድ ነገር ሊያደርግ የሚገባው ነገር ምንድነው አንድ ነገር ስናወያይ ደግሞ አንድ ሐሳብ ስንሰጥ ሳይድ ይዘን ሳይሆን ጋዜጠኛ መሆን ያለበት ሁለቱንም ነገር ይዞ ነው። ለምሳሌ ሀገሪቱ ያለባት ችግር እያየን ነው። ሀገሪቱ ከባድ ችግር አለባት እናውቃለን። አዎ ግን ደግሞ ለውጡም አለ። ይሄ ለውጥ የመጣው በጣም አስቸጋሪ ከሆነ ነገር ውስጥ ተፈልቆ እንደመውጣት ነው። ይሄኛው ለውጥ እንደ ለውጥ ለማስቀጠል ደግሞ የተወሰኑ ግዴታዎች ችግር ይፈጥርበታል። አንድ ሰው ከቤቱ ድንገት ወጥቶ ወደ ዩኒቨርሲቲ እንኳን ሲገባ ኢንቫይሮንመንቱን ለመልመድ የሚያስቸግረው የተወሰነ ጊዜ አለ። ያንን ነገር ምንድነው ማድረግ ያለበት የሆነ 6 ወርም 8 ወርም ተማሪው ከሌሎች ተማሪዎች ጋር ከሌላው ማህበረሰብ ጋር ከሌላ ቋንቋ ተናጋሪ ህብረተሰብ ጋር ተደባልቆ ሲስተሙን እስኪለምድ ድረስ ትንሽ ግርታዎች ይፈጥራል። ይሄንንም ብታዩ እንደገና ደግሞ አንድ ነገር ስንተቸው የተሰራውንም ስራ አንስተን ነው አለ የኮንዶሚኒየም ማጭበርበር አለ ሌሎች ይሄ የተረኝነት መንፈስ ችግሮች ይታያሉ። አዎ ይታያሉ። እነኚህ እንዴት አድርገን ነው ማስተው የምንችለው? የበረቱስ መልካም የሆኑ ነገሮች ደግሞ እንድናቸው ብለን ማንሳት ነው ያለብን። ለምሳሌ አምባገነኑ ቀድም አንድ ወንድማችን ከእናንተ ጋራ የተወያየ ነበር ስለ ትግራይ ምርጫ ሲናገር ትክክለኛ የትግራይ ምርጫ የሚል ሐሳብ የመስጠት ያህል ይታይበት ነበር። የትግራይ ምርጫ ትክክለ አይደለም። ለመጣው መንግስት ራሳቸው ቢሰጡና ለዛ አሁን ላለው ነገር ሰጥተው በህብረት ሆነው ይሄንን ነገር ሀገርን የማትረፍ ስራ መስራት ይችሉ ነበር። ይሄ ሰው ከነሱ መሐከል ነው የወጣው ወንድማቸው ነው ይሄንን ሐሳብ ሲያቀነቅን ነበር። አሁን ኦሬዲ በምርጫም ይሁን በሐሳብም ተሸንፎ ስልጣን ለቀዋል። ለረጅም አመት ደግሞ በስልጣን ላይ ኖረዋል። አሁን ምንድነው ሀገርን ከማትረፍ አንጣ በህብረት አንድ ላይ ተሰብስበው ቁጭ ብለው ሀገርን ማትረፍ ነው። እንዳላችሁት የብሽሽቅ ነገር መሆን የለበትም። የትግራይ ወንድሞች ወገኖች ናቸው። መንግስት ብድግ አድርጎ አየር ሄዶ ደብድቦ እነኛን ሰዎች ይዞ የሚመጣበት ጊዜ አይደለም። ይሄ ትላንትናው ስርዓት ሊያቆም የሚገባበት እስር ቤቶችን ፎቶ ቤት አረጋቸዋለሁ፣ እስር ቤቶችን ስዕል ቤት አረጋቸዋለሁ ያለን ሰውዬ እልህ ውስጥ እየከተት ነገር ውስጥ እየከተተው እንዲያስር ከዛም በኋላ ይኸው እንዲያለውን ነገር አልተገበረም። እናንተን እኔም ልመክር የምገባው የምፈልገው ምንድነው እንደ ሐሳብን ታነሳላችሁ አንድ ሳይድ ግራፍ ማንሳት የለባችሁም። ብታነሷቸው ሐሳቦች አንድ ሳይድ ሆነዋል። ስለዚህ አንተኛው ቢኒያም የምትባለው ይሻላል። ሌሎቻችሁ ግን እዩት እምት የሰራችሁትንም ሬዲዮ ነው ከዛም በኋላ አዳምጡት። ማገሪቱ ችግር ብቻ ነው ያለባት መልካም ነገር የለባትም። መልካም ነገር እኮ እየተሰራ ነው። ብዙ 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 ጥንቅጥ የሆኑ ከባባት ችግሮች ነበሩብን። እነኛ ችግሮች አሁን እንደ ሀገር መልካም ቦታውን ይያዝ ነው። ጥሩ ነገሮች አሉ። ጥሩን ነገር ጥሩ እንበል፣ መጥፎን ነገር እንተቸው። እንደገና ክልልን ስትነፉ ደግሞ አማራ ክልሉ ችግር የለም እንዴ? የኦሮሚያ ክልል አስም ሻቶሽ መልስ እንደዚህ ብሎ የኦሮሚያ ክልል አቶ እንተና እንደዚህ ብሎ በአማራም ክልል ውስጥ እኮ ክልሉን የሚያስተዳድሩ ሰዎች የሚፈጥሯቸው ትናነሰ ሐሳብን ሐሳብን እንደ ሐሳብ እንጂ እንደ የሆነ ገለልተኛ ሆነን አሁን ስልጣን ላይ ያለው በፊት የትግራይ መንግስት ስልጣን ላይ ያለ ብለን ትግሬን ብቻ ምን እናገር እንዳይሆን
ሁሉ ግዜ ሐሳብ ተቀበለ አሁንም አሳድርጉት እንደሱ አሳድርጉት እናመሰግናለን ያሉንም ሐሳብ እንደገለሰው ተቀበለን እናስተናግዳለን ለሁሉ እና በጣም እናመሰግናለን አስተያየቶች በጣም እናመሰግናለን መልካም ቀን
አድማጭ ደውሎ አስተያየታቸውን ሰጥተውናል። በዚህ በአንበጣውም ጉዳይ በእኛም ጉዳይ ነው ሁለት አስተያየትን የሰጡን። ለአስተያየታቸውን አመሰግናለን። እንግዲህ የዚህ የሬዲዮ አቋም ወይም ደግሞ የሬዲዮ ፕሮግራም ኢትዮጵያ ውስጥ ስላሉ ወቅታዊ ሁኔታዎች ነው የምናቀርበው። እንግዲህ መልካሙንም አንሱ በጎ በጎንም አንሱ፣ እዚህም ችግር አለ እዛም ችግር አለ የሚል አጠቃላይ ሬዲዮን በሚመለከት ነው የሰጡት እና መሰግናለን ነው ምንለው። ምናልባት አንዳንድ ማስተካከል ያለብን ነገር ካለ እናስተካክላለን። የሐሳብ ልዩነትን ማስተናገድ ምንም ችግር የለውም። ሁሉም ሰው የራሱን ሐሳብ ይዞ የመቀጠል እኛም እንደ ሬዲዮ እንደ ግለሰብም የራሳችን ሐሳብ ይኖረናል፣ የራሳችን አመለካከት ይኖረናል። ዲሞክራሲ ማለት የኔ ብቻ ልክ ነው ማለት እናንተ ስተት ነው ማለት ሳይሆን ሁላችንም ልክ ነን፣ ሁላችንም ኢትዮጵያዊ ነን፣ ለሀገራችን የሚበጀው ይሻላል ብለን እናስበው አስተሳሰብ አለ። ያንን ይዘን እንቀጥላለን። እንግዲህ ተሸናፊ ማሸናፊም የለም እዚህ ውስጥ ሁላችንም ነው ማሸነፍ ያለብን ለማለት ነው።
ለማጠቃለያ እዚህ ላይ ምን መሰለ፣ እንደዚህ አይነት አስተሳሰቦች እኛን እንድናድግ የተሻለ እንድንሰራ የሚያደርገን ነው። ስለዚህ እንድያነሳ ነው ስፔሲፊካሊ ይሄ ክልል ይሄ ግለሰብ ሳይሆን ሌባን ሌባ ነው ቀጥታ የምትለው ወይም ደግሞ ዘራፊን ማስሞምን ለምሳሌ ተረኝነት አለ የሚለው በመረጃዎቹ ያቀረብኩት
የግለሰብ አናርገው የግለሰብ አናርገው በቃ አጠቃላይ በሬዲዮ ላይ
ስህተታችንን እናርማለን። እንደዚህ አይነት አስተያየቶች ገንቢ ናቸው፣ ለሚቀጥለው ፕሮግራማችንን እናሻሽላለንና
እናመሰግናለን። በጣም እናመሰግናለን። አዎ ወደዚህ ወደ አንበጣው ዙሪያ ነው መለስ። 5 ደቂቃ ነው ቀረችን። አሁንም ቢሆን ማስተላለፍ የምፈልገው መልእክት ምንድነው፣ ችላ ምንለው ጉዳይ አይደለም። በጣም ችላ ማለት የሌለብን ጉዳይ፣ በጣም ትልቅ ጉዳይ እጃችን ላይ አለ። ይሄንን ነገር በምንችለው አቅም የሚፈልጉት በእርግጠኝነት እኔ በእኔ አስተሳሰብ ይሄ የአይሮፕላን ርጭቱ ምናምን ይሄ ምን በሽታውን ማከምና ምልክቱን ማከም ይባላል። አሁን ሰዎቹ በእርግጠኝነት አርሶ አደሮቹ የሚፈልጉት የምግብ እርዳታ ነው ያስፈልጋቸዋል፣ ምክንያቱም ሴፍ ስለማያደርጉ። ለዛ ጊዜ ደግሞ አሁን ነው መድረስ ያለብን። ሰው ከጉዳቱ በኋላ ብንደርስለት ምንም ጥቅም የለውም። ስለዚህ መንግስት የመንግስት እንድርሻ ይወጣ። ኢትዮጵያ ውስጥ ያሉት በእውቀታቸው በትምህርታቸው ማድረግ የሚችሉት ነው ያድርጉ። እዚህ ደግሞ ያለን በተለያየ ዓለም ክፍል ያለን እዚህ አገር ጨምሮ ያለን ሰዎች ደግሞ በገንዘብ አቅም
በማቴሪያልም
በምንም መርዳት ግዴታችን ነው። ይህንን ነገር በሰፊው በሚቀጥለው ሳምንት እንደዚህ ባለሙያዎችንም የተወሰነ ግሩፕ ወይም አድሚን በማቋቋም በተለያዩ ሚዲያዎች ላይ ለዚህ ፐርፐስ ብቻ አንድ ነገር አዘጋጅቶ እዛ ላይ ሰዎች ያቀማቸውን እንዲያደርጉ እኛም ለወገኖቻችን እንድረስላቸው የሚል መልእክት አስተላልፋለሁ። የዛሬ ፕሮግራማችን በዚህ ተጠናቀቀል። ፕሮግራሙን አብረን የነበርነው
እስከንደሩ
ዮናስ
ቢኒያም እና ቴክኒሻናችን ስሙ አይጠቀስም እናመሰግናለን። መልካም ሳምንት እስከሚቀጥለው ሳምንት